አመሰግናለሁ ሰለሞን። መሐመድ አባጀበል እባላለሁ። የምኖረው እዚህ አሜሪካን ዳላስ ከተማ ነው። የኢኮኖሚክስ መምህር ነኝ። የተመዘገብኩ ካርድ ያለኝ ዲሞክራት ነኝ።
ላባን ሲዩም እባላለሁ። ከቨርጂኒያ ዋሽንግተን ዲሲ ሜትሮፖሊታን ኤሪያ። እኔም የተመዘገብኩ ካርድ ያለኝ ሪፐብሊካን።
የፕሬዚደንት ባይደን ንግግር ተካሂዶ የሪፐብሊካን ፓርቲው ምላሽ ተሰምቶ ነው። የሁለታችሁንም ሀሳብ እንድታንሸራሽሩልኝ ነው የምፈልገው። በቅድሚያ እስቲ ከዛሬው የፕሬዚደንት ባይደን አቀራረብ እንነሳና እንዴት አገኙት? ፕሮፌሰር መሐመድ ዲሞክራት ኖት እና ከእርሶ ልጀምር።
አመሰግናለሁ ሰለሞን። እንግዲህ ይዘቱ ሳንገባ ላይ ላዩን ስናየው ንግግሩን ሚዛናዊ፣ ሚዛኑን የጠበቀ ሁሉም ሰው የሚፈልገውን ነገር እዛ ውስጥ ማግኘት የሚችል ሪፐብሊካኖችም ደስ ያላቸው ነገር ብዙ ነበር። እዛ ውስጥ ተነስተው ሲያጨበጭቡ ነበር፣ ከሴኔተር ሚች መካነል የአናሳ ፓርቲው መሪ በስተቀር ማለት ነው። እሱ በፈረንጅኛው ስቶን ፌስ ይሉታል። ምንም አይነት ኢሞሽን አይታይም ነበር ፊቱ ላይ፣ ዝም ብሎ ቁጭ ብሎ ይመለከት ነበር። ሌሎቹ ብዙ ደስ ያላቸው ነገር ነበር እዛ ውስጥ ተነስቶ ሲያጨበጭቡ ነበር። ስለ ሴቶች መብት ብዙ ተናግሯል። ስለ ኢሚግራንት መብት ተናግሯል። እና ንግግሩ በአጠቃላይ እንዳልኩት ባላንሱን ወይንም ሚዛኑን የጠበቀ ምናልባትም የፕሬዚደንት ጆ ባይደን ከዛ በፊት ሴኔተር በነበረበት ጊዜ እሱ የሚታወቀው ሴንተር ሌፍት ይሉታል። በጣምም ወግ አጥባቂም ሳይሆን በጣም ደግሞ ሊብራል ሳይሆን ለዘብተኛ አቋም ያ ብዙም ለዘብተኛ ያልሆነ ብዙም ወግ አጥባቂ ያልሆነ መሀል ላይ ያለ ሰው ነው። እንደዛ ነው የሚታወቀው ጆ ባይደን። የዴሞክራት ፓርቲ ደግሞ በዚህ ዘመን የሚታወቀው በለዘብተኝነት ነው። እና ያንን የቀየረ ይመስለኛል ከአነጋገሩ። ምሳሌ መጥቀስ ይቻላል። አሜሪካ ፈርስት የሚል ነገር አለ እዛ ውስጥ። ባይ አሜሪካን፣ አሜሪካ ውስጥ የተመረተን ነገር ግዙ። ለፖሊሶች ፈንድ መጨመር ያስፈልጋል። ከዚህ በፊት ለዘብተኞች የሚሉት ዲፈንድ ፖሊስ፣ የፖሊስን ፈንድ ማስቆም ወይም መቀነስ የሚል እንቅስቃሴ ነበር አሜሪካን ውስጥ። እና ያንን የቀየረ ደግሞ ዴሞክራት ፕሬዚደንት የማይመስል ንግግር ብዙ አለበት እዛ ውስጥ። በጣም ጉልበተኛ አይነት ስለ ፎሬን ፖሊሲ፣ ስለ ውጭ ፖሊሲ ሲያወራ በጣም ጉልበት የተሞላበት አይነት ንግግር ነው። እንግዲህ ይሄ በንግግር ደረጃ በጣም ኃይለኛ አይነት አነጋገር ነው። መጨረሻ ላይ ደግሞ በጣም ተስፋ በሚሰጥ ነገር ነው የቋጨው። በጣም ኦፕቲሚስቲክ የሆነ ብሩህ ተስፋን በሚሰጥ ነው የቋጨው። እና የእሱን እንደዛ ነው የተመለከትኩት። ሪባታል ደግሞ የእሱን መልስ የሰጠችው የአይዋ ጋቨርነር ኪም ሬነልስ የምትባል ሴትዮ ናት። የእሷ ደግሞ በትችት የተሞላ ነው። ያ ደግሞ ባህላቸው ነው። ይሄ የፕሬዚደንት ያልሆነው ተቃዋሚ ፓርቲ ሁልጊዜ መልስ ሲሰጥ ይሄ የታወቀ ነው፣ ትችት ብቻ ነው። ፕሬዚደንቱ ጥሩ ነገር ሰራ የሚል ነገር ብዙ ጊዜ አይታይበትም። ያ ደግሞ የሚገርም ነገር አይደለም። ኮንቴንቱን ተመልሰን አንዳንድ ነገሮችን ማውራት እንችላለን፣ ግን ላይ ላዩን ስናየው ይህን ይመስላል። ሰለሞን
አመሰግናለሁኝ። ፕሮፌሰር መሐመድ፣ አቶ ላባን ስዩም ወደ እርሶ ደግሞ እስቲ ዞር ልበል። ከሪፐብሊካን አይን እንዴት አዩት?
ለዚህ እድል ለተሰጠኝ መጀመሪያ ማመስገን እፈልጋለሁ። ስፒቹ በሶስት መከፈል ይቻላል። የመጀመሪያው ፓርቱ የአሁን ያለው ሁኔታው የዩክሬን እና የራሽያ ኢንቬዥን የት ሁኔታ እንዳለ ተናግረዋል። መሀሉ የዶሜስቲክ አጀንዳ የሞላበት ማለት ነው። መጨረሻው ደግሞ
የሀገር ውስጥ አጀንዳ ማለት ነው።
አዎ የሀገር ውስጥ አጀንዳ። መጨረሻው ደግሞ ወዴት አቅጣጫ ለመሄድ ሀሳብ እንዳለ አሁን ዛሬ አመት የምርጫ አመት ስለሆነ ማለት ነው፣ ሚድተርም ስለሆነ በዚህ ሶስቱም ነው ማየት የሚገባን ይመስለኛል። አቀራረባቸው እንግዲህ ፕሮፌሰሩ የትኛው ባይደን ሲናገሩ አይደለም የሰሙት፣ እኔ እንጃ እንጂ ያ ባይደን ብናየው ኖሮ ዛሬ እኔ የምደሰት ነበረ። ፕሮፌሰሩ እንደገለጹት ቢሆን ኖሮ ማለት ነው ምንም ወደ መሀል ፒቪት ያላረገ ባለበት እንቀጥል ያለ ሰው ነው የነበረው ዛሬ። እና አምሹር ብዙ ዳሜጅ አድርጓል የሚል አስተሳሰብ አለኝ ለፓርቲውም ለምርጫ የእሱ ፓርቲ ተከታዮችም የሚከተሉት ለምርጫ ሲሳተፉ ብዙ ዳሜጅ አድርጓቸው ብዬ ነው የምጠብቀው ዛሬ።
የሪፐብሊካን ፓርቲውን ምላሽ የሰጡትን ኪም ሬኖልድስንስ እንዴት ታዘቧቸው? እንዴት አዩቸው?
ወይ ኪም ሬኖልድስ ገና አዲስ ናቸው። አፕሩቪያል ሬቲንጋቸው በ80% ያለ ነው። አይዋ እንደሚታወቀው ስዊንግ ስቴት ነው የምትባለው እና የእሷን ማቅረብ ጋቨርነር የሆነ ስቴት የሚያስተዳድር ያለው ማቅረባቸው ስማርት ሙቭ ነው እና ኤክስፒሪየንሳቸው በዚህ ኮቪድ ብዙ ትምህርት ቤቶች በመዘጋታቸው ሳይኮሎጂካል ችግሮች በልጆች በመፍጠራቸው ቤተሰቦች ደግሞ ችግር ላይ በመጣሉ ምን አይነት እርምጃ እንደወሰዱ ገቨርነሩ ቀድሞ ትምህርት ቤታቸው በመክፈታቸው ቀድሞ ልክ እርምጃ በመውሰዳቸው የሚመሰገኑ ስለሆኑ ዲ ኦፖዚት የባይደን ናቸው ማለት ነው። ዛሬ ባይደን በዋሽንግተን ስለሚናገር ዛሬ የማስኩ ማንዴት አነሱት ማለት ነው። ዋሽንግተን ዲሲ እና ካፒቶል ሂል ራሱ ዛሬ የማስክ ማንዴቱ አስነሱት እና ይሄ ሲቀዘቅዝ በእጅ ሲሞቅ ደግሞ በማንኪያ አይነት ንግግር ይመስላል።
ፕሬዚደንቱ ከጨረሱበት መልእክት ልነሳ። ዩናይትድ ስቴትስ አሁን የመገኛ ሁኔታ የህብረቱ ሁኔታ ጠንካራ ነው? ፕሮፌሰር መሐመድ
አመሰግናለሁ። ሰለሞን፣ ከዛ በፊት አቶ ላባን ላሉት አንድ ነገር ማለት ፈልጋለሁ። ስለ ኪም ሬነልድስ የአይዋ ጋቨርነር፣ እሷ የማስክ ማንዴትን ያነሳችው የአሜሪካን የጤና ጥበቃ ሚኒስትር ረከመንድ ሳያደርግ ነው። ሶ እነዚህ የትራምፕ ሪፐብሊካኖች ናቸው፣ ጽንፈኝነት ያጠቃቸዋል። መጨረሻ ላይ አንድ ነገር ብላለች፣ ያ ኮድ ነው። ስለ አርበኝነት ተናገረች፣ ፔትሪያቲክ ምናምን ብላ በንግግሯ ውስጥ ያንን አካታለች። ያንን እነሱ እንዴት እንደሚረዱት እኛ እናውቀዋለን። አሜሪካ ህዝብ ያውቀዋል። እኛ ስለ አሜሪካን ህዝብ ያውቀዋል። ሶ ያ የኮድ ወርድ ነው። የአይዋ ገቨርነር አዲስ ናት፣ ትክክል ነው። ግን በሳይንስ የማያምኑ ጽንፈኞች ናቸው እነዚህ። ቴክሳስም እንደዛ ነው፣ የኔ ስቴት። ሶ እነዚህ የሚከተሉት ሰው ይደግፈናል ብሎ ካመኑ የማያደርጉት ነገር የለም። ፕሬዚደንት ባይደን በሳይንስ የሚያምን ሰው ነው እና ሬኮመንድ ሲያደርግ የሳይንቲፊክ ኮሚኒቲ የማስክ ማንዴቱን አነሱት። ሶ በዛ ኤቲክ መተቸት የሚችል አይመስለኝም። ሌላው ደግሞ ፕሬዚደንት ባይደን የጀመሩት በኮቪድ-19 ነው። በበሽታው ጀምሮ ያ በሽታ ነጻነትን እንዴት እንደነሳ ሰው እና ያንን ከፑቲን ጋር ዩክሬን ላይ አሁን ባለው ጦርነት ከሱ ጋር አያይዘውት ሁለቱም ነጻነት ነሺ ናቸው እና ይሄንን ደግሞ የሚያደርገው አንድ ሰው ነው፣ ተጠያቂውም እሱ ነው ብለው ስለ ፑቲን ተናግሯል። ይሄንን ዴሞክራቶች ብዙ ጊዜ እንደዚህ አይናገሩም። ሪፐብሊካን ፕሬዚደንቶች ናቸው እንደዚህ የሚናገሩት። ሶ በጣም ናሽናሊስቲክ የሆነ ብሔርተኝነትም ያለበት ንግግር ነው ማለት ትችላለህ። ይሄ ደግሞ ከዴሞክራቶች ብዙ ጊዜ አይሰማም። ሶ ይሄን ንግግር የሰማ ሰው ፕሬዚደንት ባይደን ወደ መሀል አልመጣም ማለት በጣም አስቸጋሪ ነው። እንዲያውም እኔ የምገምተው ዴሞክራቶች ቅር ሊላቸው ይችላል ብዬ ገምታለሁ። ብዙ ነገር እሱ የተናገረው በንግግር ደረጃ የዴሞክራቶች አጀንዳ አይደለም። ለምሳሌ ስለ ኢሚግሬሽን ሲናገር ለሁለቱም የሚሆን ነገር ነው እየሰጣቸው። ለሪፐብሊካኖቹ ድንበርን በማስጠበቅ ደረጃ በጣም እንሰራለን ብሎ እነሱ የሚፈልጉትን ሰጣቸው እና እንደገና ተመልሶ አሜሪካን ውስጥ በልጅነታቸው መጥተው የኢሚግሬሽን ስታተሳቸው እስካሁን ያልታወቀ ይሄ ዳካ የሚሉት ነገር አለ። ያንን ደግሞ ፓስ ቱ ሲቲዝንሺፕ እናደርግላቸዋለን ብሎ ዜጋ እንዲሆኑ ፕሮሰሱን መጀመር አለብን ብሎ ለሁለቱም የሚሆን ነገር ነው። ይሄ ካመን ሴንስ ነው፣ ብዙ ፕሬዚደንቶች የሚደግፉት ነገር ነው። ሶ በጣም መሀል ያለ ጽንፈኛ ያልሆነ አስተሳሰብ ነው። ለምሳሌ አሁን ባይ አሜሪካን ሲናገር ስለ ኢንቴል እስከ $100 ቢሊዮን ኢንቨስት እንደሚያደርጉ እና ስለ ፎርድ ሞተር ካምፓኒ እነሱም ኢንቨስት እንደሚያደርጉ ተናግሯል። ይሄ አሁን ትራምፕ ሲናገረው የነበረው ነው። ማኒፋክቸሪንግ እንመልሳለሁ ወደ አሜሪካ ትራምፕ ሲናገረው ድጋፍ፣ ባይደን ሲናገረው ደግሞ ወደ መሀል አልተመለሰም ማለት ደብል ስታንዳርድ ይመስላል። እና ብዙ እሱ የተናገራቸው ነገሮች ሪፐብሊካኖች የሚደግፉት ነገር ነው። ያ ደግሞ ምስክሩ ራሳቸው ናቸው፣ ቆመው ሲያጨበጭቡ ይታዩ ነበር። በጣም ወግ አጥባቂ የሆኑ በተለይ የሃውስ ኦፍ ሬፕሬዘንታቲቭ የታችኛው የአሜሪካን ሕግ ማውጫ ምክር ቤት አባላት
የሕግ መምሪያው
እነ መካርቲ ሲያጨበጭቡ ይታዩ ነበር እና አይ ቲንክ እሱ በቂ ማስረጃ ይመስለኛል። በንግግሩ አትሊስት በከፊል ደስተኛ እንደነበሩ የሚያሳይ ነው እና ስለ ሴቶች ተናግሯል። ስለ ራሽያ በአሜሪካን ኤር ስፔስ እንዳይበሩ እንከለክላለን፣ የራሽያ ሀብታሞች አፓርትመንቶች፣ ንብረቶች ይያዛሉ። በተለይ አሁን የኢትዮጵያን አሜሪካን ኮሚኒቲንም ሊነካ የሚችላን ነገር ተናግሯል ፕሬዚደንት ባይደን። እሱ ምንድን ነው? በኮቪድ ምክንያት ገንዘብ ወስደው በመዋሸት ገንዘብ ወስደው ያባከኑ ሰዎችን የተለየ አቃቤ ሕግ እንመሰርታለን ብሎ ተናግሯል። አሁን በቀደም ለተሰባ ሚኒሶታ ኦሬዲ የታሰረ ብዙ ሰው ነው ሲሉ ሰምቻለሁ። በዚህ በኮቪድ ሰውን እና በላለ ምናምን ብለው አጅበርብሯል ተብለው እንግዲህ አሜሪካ ውስጥ ኮንቪክት እስክትሆን ተጠርጣሪ ነው የምትባለው፣ ወንጀለኛ አይደለህም። ሶ እንደዛ አይነት ነገር ከተጀመረ ይሄ ኢትዮጵያን አሜሪካንስ ብዙ እንደዛ አይነት ቢዝነስ ያላቸውና ገንዘብ ያገኙ ሁሉ ሰው አጥፍቷል ማለት ሳይሆን ወይንም ኢቭን አንድ ሰው አጥፍቷል ማለት ሳይሆን ይሄ ፖቴንሻሊ እኛንም የኢትዮጵያ አሜሪካውያንንም ሊነካ የሚችል ነገር ነው። እዛ ውስጥ የተናገረው ያጠፋ ሰው መጠየቅ አለበት። እነሱን ዲፌንድ ለማድረግ ሳይሆን ፖቴንሻሊ እነሱንም ሊነካ የሚችል ነው ለማለት ያህል ነው። እና ሌላው ደግሞ እሱ የተናገረው ሚኒመም ዌጅ እኔ ከያዝኩት $15 በሰዓት እንዲሆን እሰራለሁ ብሏል። ከ400,000 በታች የሚያገኙ ሰዎች ቀረጥ እንዳይከፍሉ እናደርጋለን ብሏል። ሀብታሞች ደግሞ ቀረጥ እንዲከፍሉ አንድ ትችት ነው እዛ ውስጥ ያቀረበው። ስለ ቀረጥ ሲናገር ሀብታሞችን የሚነካ ነገር ተናግሮ ያ ሪፐብሊካኖች ደስ አላላቸውም። በተረፈ ንግግሩ ሚዛኑን የጠበቀ ብዙ ሰው ያስደሰተ በንግግር ደረጃ አይ ቲንክ ብዙ ሰው የወደደው ነው በኔ አስተያየት።
አቶ ላባን ምላሽ ያለዎት አሁን ለፕሮፌሰር መሐመድ ትንታኔ?
ወይ እንደምለው የነበረው ነው። አሁን ንግግር ጥሩ ነው፣ ግን የሚወሰደው እርምጃ የለም። ስለዚህ ፕሬዚደንቱ አሜሪካ ማኒፋክቸሪንግ ወደ ነበረበት መልሳለሁ ይላል። በዚህ ደግሞ ኦይሉ ድሪል እንዳያደርጉ ላይሰንስ ይከለክላል። ራሽያን እቀጣለሁ ይላል። ራሽያን የሚቀጣት የሪሶርስስ ገንዘብ ስታጣት ነው። እሱ ደግሞ ከኦይል የሚመጣ ፋንድ ትዘጋላት ነው። እሱ ደግሞ እንዳይደረግ አንፎርችነትሊ ባይደን ሊሱ ስለከለከለ አሜሪካ ኢንዲፐንደንሷ አታለች ማለት ነው። ስለዚህ አሁን ወሬው የሚባለው አንድ ነገር ነው፣ ግን እርምጃ የሚወሰደው ደግሞ ሌላ ነገር ነው። ስለዚህ አት ዲ ኤንድ ኦፍ ዘ ዴይ አሁን ችግሩ እሱ ጋራ ነው ያለው። አሜሪካ በምን ሁኔታ ነው ያለችው ብለህ የመጀመሪያ ጥያቄ የጠየቅከው፣ አሜሪካ አሁን የሊበራል መጫወቻ ሁና ቀርታለች በሚባል ደረጃ ገብታለች ማለት ነው።
ይሄ ምን ማለት ነው? ፕሬዚደንቱ ሲዘጉ ንግግራቸውን ያሉት ህብረታችን ጠንካራ ነው፣ ምክንያቱም አሜሪካውያን ጠንካሮች ነን ብለው ነው የዘጉት።
አዎ፣ የትኛው አሜሪካ ያለው ንግግሩ ያለው ጥያቄ እኳ አሜሪካ በዚህ ራሽያን ታጠቃለች ለዩክሬን ክላይመት ቼንጅ ዛሩ ወጥቶ ደ ሞስት ኢምፖርታንት ነገር ክላይመት ቼንጅ ነው ይላል። ስለዚህ አድሚኒስትሬሽኑ ኢዝ ኖ ሎንገር ኢን ቻርጅ። አሁን ይሄ ፕሮፌሰሩ ያሉት ባይደን ሂዝ ኖ ሎንገር ኢን ኤግዚስተንስ በሚባልበት ሰዓት ያለ ነው
ማለት የሚሰራ ነገር አይደለም።
አሁን ያለው አስቸጋሪ ሁኔታ ሆኖ ያለው ባይደን አንድ ነገር ይላል፣ የሚወሰደው እርምጃ ደግሞ ለየት ያለ ነው። ስለዚህ አስተማማኝ ባይሆንበት ነው ያለው ነገሩ። ዩክሬኖች ዛሬ ከሰሙ ማለት ነው የዩክሬን ህዝብ እና የዩክሬን መሪ ዩ አር ኦን ዮር ኦን ተብሎ ተነግሮታል። ምርጫ የለህም ብቻህን ተዋጣ ብሎ በራሳቸው የከተቱ ችግር፣ ዩሮፒያን ዩኒየን ትገባለህ የኔቶ አባል ትሆናለህ ብሎ ያስገቡት ችግር፣ አሁን ራስህን ውጣ ብሎ በዛን ችግር ጥሎታል። ይሄ ሪያሊቲ እውነቱ ፀሐይን የመታው ሪያሊቲ ነው። እና አሁን ባይደን ለዚህ ደግሞ ኮንክሪት የሆነ እርምጃ አልወሰደም። ኮንክሪት እርምጃው ልክ እንደ ካናዳ እንዳደረገችው እኛም ዊ ውል ኖ ሎንገር ቴክ ኦይል ከራሻ መባል ይቻል ነበር፣ ከራሻ አንወስድም ማለት ነበረባቸው። ያም አላሉ። እስካሁን እየገዙ ነው፣ እስካሁን እየመጣ ነው። እና የትኛው እርምጃ ተወስዶ ነው አሁን ክሬዲቢሊቲ የትኛው ጋራ ቤስ ተደርጎ ነው ይሄ አድሚኒስትሬሽን የሚለው ያለው ነገር ክሬዲብል ነው የሚባለው ማለት ነው።
ግን እጅግ የከበዱ ማዕቀቦች ታይተው የማይታወቁ ማዕቀቦች በሩሲያ ላይ መወሰዳቸውን ነው ፕሬዚደንቱ የተናገሩት። በተከታታይ እያየን ያለነውም ይሄንኑ ይመስለኛል።
አዎ፣ ግን ማዕቀቡ ከመጀመሪያ ነገር ከወር በኋላ የሚጀምር ነው። ብዙ ሉፕሆል ያለው ማዕቀቦች ናቸው። እና ለዚህ ደግሞ እንግዲህ ፑቲን አምሹር ከ2014 የተማረ ይመስለኛል፣ ለዚህም የተዘጋጀ ይመስላል። እና ይሄን ሳይዘጋጁ የራሽያ እንግዲህ ትልቅ አገር፣ ትልቅ ኢንቴሊጀንስ፣ ቫስት ሪሶርስስ ያለው አገር ነው። ለዚህ ሳይዘጋጁ ወደዚህ አይነት ኮንፍሊክት ይገባሉ የሚል ሰው የለም። እና ብዙ ሉፕሆል አለው ሳንክሽኑ፣ ኮንክሪት የሆነ ነገር አይደለም። ብዙ መውጫ ለፑቲን የተሰጠው ይመስላል። እና ይሄ ክላሪቲ የሌለው አይ ቲንክ አት ዲ ኤንድ ኦፍ ዘ ዴይ እንዳልኩት ዩክሬንያን ዛሬ ማንም ዩክሬንያን ዩክሬን ሆኖ የሚሰማ የነበረው ለስፒቹ ተስፋ አድርጎ ከነበረ ተስፋ ቁረጥ በራስህን ነው የምትዋጣው የሚል አተሳሰብ ነው መልእክቴ ነበረው።
ፕሮፌሰር መሐመድ ወደ እርሱ ልመለስ።
ቀደም የጠየቀኝን ጥያቄ ዳይሬክትሊ የመለስኩሉ አይመስለኝም። ሰላም
አልመለሱልኝም። አዎ መጠየቂያ አይቀርም።
የአሜሪካን ስቴት ኦፍ ዘ ዩኒየን የሀገሪቱ ሁኔታ እንዴት ነው ለሚለው መልሱ ሁልጊዜም እየተሻሻለ ነው፣ ወርክ ኢን ፕሮግረስ ነው። የአሜሪካን ዩኒየን ይሻሻላል እንጂ አሁን በቃ ሁሉም ነገር አልጋ በአልጋ ነው፣ ከዚህ በኋላ ምንም አያስፈልግም የሚባል ነገር አይደለም። እንደዛ አይነት የትም ሀገር የለም። የአሜሪካን ትልቁ አሴት እኔ እንደሚመስለኝ መሻሻል ነው። መሻሻል እንደ ሰውም እንደ ሀገርም ይህ ነው። 100 ዓመት ወደ ኋላ ሄደ ስታይ ሴቶች ቦታ አያረጉም ነበር። ከዛ ትንሽ ወደ ኋላ ሄድ ስትል ይህ ነው ጥቁሮች ባሪያ ነበሩ እዚህ ሀገር ውስጥ። እና አሜሪካ እየተሻሻለ ነው የሚሄደው። እና ጆ ባይደን 1 ዓመቱ ነው ፕሬዚደንት ከሆነ እና ይሄን ሁሉ ትችት እሱ ላይ ማቅረብ ፌር አይመስለኝም፣ ትክክል አይመስለኝም። ለዚህ ሁሉ የዳረገው ትረምፕ ነው ብለህ አርጊው ማድረግ ትችላለህ። ምክንያቱም ፑቲን ጓደኛዬ ነው እያለ ፕሬዚደንት ትረምፕ የአሜሪካን ኢንቴሊጀንስ የሚነግሩትን ነገር ሁሉ አይቀበልም ነበር። ይሄ የአደባባይ ሚስጥር ነው፣ ሁሉም ሰው ያውቀዋል። እና ይሄንን ያኔ ያልተቃወም አሁን ይሄንን አምጥተን ፕሬዚደንት ባይደን ላይ ዳምፕ ማድረግ ፌር አይመስለኝም። አንደኛው እሱ ነው። ሁለተኛው ደግሞ አቶ ላባን ካሉት ነገር ዩክሬንን እንደዚህ አይነት ነገር ውስጥ ከተው ብለው አቶ ላባን ኢምፕላይ አድርገዋል። ይሄ የአሜሪካን ስህተት እንደሆነ፣ ይሄ የአሜሪካን ስህተት አይደለም። ዩክሬን ነጻ ሀገር ነው። አንድ ነጻ ሀገር ደግሞ የፈለገውን ነገር መምረጥ ይችላል። እና ዩክሬን የኔቶ አባል ትሆናለች ብሎ ነው ፑቲን ዩክሬንን የወረረው። ስለዚህ ይሄ የአሜሪካን ጥፋት ነው ማለት የፑቲንን ጥፋት ወደ አሜሪካ ማላከክ ይመስላል። ይሄ ትክክል አይመስለኝም። ይሄ በደንብ ስራ አስምሬ ነው የምናገረው። ሁለተኛ ደግሞ ራሱ ፕሬዚደንት ፑቲን እንዳለው ዩክሬን የሶቪየት ህብረት መፍረስ በዚህ 100 ዓመት ውስጥ ከሆኑት የታሪክ ውድፈቶች አንዱ ትልቁ ነው ብሎ ተናግሯል ራሱ። እኔ እሱ የጻፈውን ትራንስሌሽን አንብቤያለሁ። እና ዩክሬንን ለመውረር ፕሬዚደንት ትራምፕ ፕላን ነበረው። ከዛ በፊት ክራይሚያን ወስዷል እኮ ፕሬዚደንት ፑቲን። ያ ብዙ ሀገር እየወረረ እየቆረሰ ይወስዳል። እና አሜሪካ እንደዚህ ስለሆነች ዩክሬን የኔቶ አባል እሆናለሁ ስላለች ምናምን ሳይሆን ያ ፕሪቴክስቱ ነው፣ እሱ የሚጠቀምበት ምክንያት ከሆነ ነው እንጂ አይ ቲንክ ፕሬዚደንት ፑቲን ዩክሬንን ለመውረር ተናግሯል እኮ። እሱ በተናገረው ለምን አርጊው አናደርግም ሌላውን ትተን? ዩክሬን ሀገር አይደለም ብሎ በቀደም ከ2 ቀን በፊት ተናግሯል። ዩክሬን በፊትም ሀገር አልነበረም። ጀስቲፋይ ያደረገው የእሱን ወረራ በዛ ነው። እና እኛ ደግሞ ኖ ዩክሬን የኔቶ አባል ትሆናለች ብሎ ነው የወረረው። ስለዚህ የኔቶ ጥፋት ነው ማለት ትክክል አይመስለኝም። እና ያ መታረም ያለበት ይመስለኛል። ሶስተኛው ነጥብ ደግሞ ፖላንድ የኔቶ አባል ናት። ፖላንድም እዛ ነው ያለችው። አንድ ሀገር ሶቨረን ከሆነ በዩናይትድ ኔሽንስ የታወቀ ሀገር ከሆነ የፎሬን ፖሊሲውን የማካሄድ መብት አለው። ያንን አንተ ፑቲንም ማንንም መከልከል አይችልም። የኔቶ አባል እንኳ ቢሆኑስ ይሄ ሀገር አይደለም ካላል በሌላ መልኩ ጀስቲፋይ ማድረግ አትችልም። ሶ ይሄ ሁሉ ታሳቢ አድርጌ ፕሬዚደንት ፑቲን ተጠያቂ እሱ ብቻ ነው ብሎ ፕሬዚደንት ባይደን የተናገረው ትክክል ነው ብዬ ወስዳለሁ። ፕሬዚደንት ባይደን ከተናገራቸው ሌላው ትልቁ ነገር ሪኢንቨስትመንት ወይንም ደግሞ ኢንቨስትመንት ኢን ኮምፐቲቲቭነስ በፉክክር አሜሪካ እንድታሸንፍ፣ ፉክክር ሁልጊዜም ጥሩ ስለሆነ ኢንቨስት እናደርጋለን። ይሄ አሁን የካፒታሊስት አይዲያ ነው። ራሴም ካፒታሊስት ነኝ ብለው ተናግሯል። ሶ አይ ቲንክ በአንድ አመት ውስጥ ፕሬዚደንት ባይደን ኮቪድ ነበር፣ የአሜሪካን ኢኮኖሚ በጣም ወርዶ ነበር በኮቪድ በራሳችን ላይ ያመጣ ነው ሪሴሽን ማለት ነው፣ ሁሉንም ነገር ስለዘጋን። ኦኬ ያንን ለማሻሻል ብዙ ስራ የሰራ ይመስለኛል። የኮቪዱንም የአሜሪካን ኢኮኖሚ አሜሪካን ሪኢንቨስትመንት ብሎ ብዙ ገንዘብ ወጥቷል። ሪፐብሊካኖች እንደማይወዱ ታውቃለሁ። ሪበሮ ኪም ሬኖልድስ ከተናገረችውም አንዱ የእሷ ትችት ብዙ ገንዘብ አውጥተዋል ነው። ይሄ ስታንዳርድ የታወቀ የሪፐብሊካን ትችት ነው ዲሞክራቶች ላይ። ግን ችግሩ ምን መሰለ፣ እነሱ ፕሬዚደንት ሲሆኑ እንደዛው ነው ገንዘብ የሚያወጡት እና ተቃዋሚ ሲሆኑ ደግሞ ዲሞክራቶች እንደዚህ ያደርጋሉ ብለው ይተቻሉ። ይህንን እናቃ፣ ይህንን በዳታ መከራከር ይቻላል። ፕሬዚደንት ትራምፕ ፕሬዚደንት በነበረበት ጊዜ በ4 ዓመት ስንት ገንዘብ እንዳወጣ፣ ፕሬዚደንት ቡሽ ከዛ በፊት ስንት ገንዘብ እንዳወጣ በዳታ መናገር ይቻላል። ይሄንን ሁሉም ገንዘብ ያወጣሉ። ገንዘቡ ባክኗል አልባክንም ሌላ ነገር ነው። ግን ገንዘብ ስፔንዲንግ ኢንክሪስ ሁሉም ያደርጉታል። ምክንያቱም የገንዘብን ማውጣት እንደ ፕሪቪሌጅ ነው የሚያዩት። አሸንፈሃል፣ ፕሬዝዳንት ሆነሃል፣ መብትህ ነው። ገንዘብ አውጥተህ የምታምባቸውን ፕሮጀክቶች ታሰራለህ። ይሄ አሜሪካን ሲስተም ነው። ሶ ምን ተች ከሆነ እሱ ሁሉንም መተቸት አለብን። 28 ትሪሊየን ነው አሁን የአሜሪካን እዳ። ከአሜሪካን ጂዲፒ በልጧል። አሜሪካን ጂዲፒ ወደ 22 ትሪሊየን ዶላር ነው በአሁን ጊዜ። እዳችን ደግሞ ከዛ በላይ ነው። ሶ ሰለሞን ሁሉንም ነገር ስታየው አይ ቲንክ ቅድም እንዳልኩት ሚዛኑን የጠበቀ ይመስለኛል። የኬም ገቨርነር ሬኖልድስ የእሷ ደግሞ ብዙ ነገር ተናግራለች እና ሁለት ነገር ነው ትልቅ ነገር የተናገረችው። ፕሬዚደንት ባይደን መጀመሪያ ካምፔን ሲያደርግ ሁለት ነገር ነበር የተናገረው ብላ ተናገረች። አንደኛ ሀገር ውስጥ አንድነትን ማምጣት፣ ሁለተኛ ደግሞ ከሀገር ውጭ አሜሪካንን ማስከበር። ሁለቱንም አላደረገውም ነው ያለችው። ኦኬ ገቨርነር ሬኖልድስ በትራምፕ ጊዜ እንደዚህ ብትናገር እና አሁንም እንደዚህ ብትናገር ክሬዲቢሊቲ ይኖራት ነበር፣ ትታመን ነበር። አሜሪካን ያስናቀ በውጭ ያሰደበ፣ እኔ እንግዲህ እዚህ ሀገር ቆይተናል ሰለሞን፣ እንደ ፕሬዚደንት ትራምፕ የሚወዱ ሰዎች አሉ፣ ግን አሜሪካን በጣም ያስናቀ እንደ ፕሬዚደንት ትራምፕ ያለ አይመስለኝም። ሶ ያኔ ዝም ብለህ አሁን ፕሬዚደንት ባይደን ነው ያስናቀን ካልክ አትታመንም። አንድ ሁለት አንድነትን እንናገር። አሜሪካን ውስጥ ፕሬዚደንት ትረምፕን እንደፈለገ ተናግሮ ሰውን እያስኮረፈ የአሜሪካን ህብረተሰብ የነጣጠለ ፕሬዚደንት ነበር። ሁሉም ሰው ያውቀዋል። ይሄንን ፕሬዚደንት ባይደን ፐርሰናሊ የምትወደው ሰው ነው፣ ላይክብል ነው። ሲናገር ኮኔክት ያደርጋል ከሰው ጋር፣ ኤምፓቲ አለው፣ ለሰው ያዝናል። እንግዲህ አንድ አመቱ ነው፣ ሪፖርት ካርድ መስጠት አንችልም። አሁን ትረምፕና ባይደንን አንድ ቦታ ብታቆም በሁለቱም መስፈርት ባይደን ይበልጠዋል ከትራምፕ ብዬ ነው ማምነው እኔ። ሶ ያንንም ፌር መሆን አለብን ለማለት ያህል ነው ሰለሞን።
አቶ ላባን፣ ዩናይትድ ስቴትስ በጥቂት ቀናት ውስጥ እጅግ ግዙፍ የሚባሉ ባይደን ራሳቸው እንደተናገሩት እስካሁን ድረስ ታይተው የማይታወቁ ማዕቀቦችን ጥላለች፣ በፕሬዚደንት ፑቲን በራሳቸው ላይ በአጋሮቻቸው ላይ በሀገራቸው ላይ። ይህንንም የተከተሉ ሌሎች አጋሮቻቸው የአውሮፓና በየቦታው ያሉ አጋሮቻቸው ካናዳን ጨምሮ ቅድም እርስዎ እንደጠቀሱት ተከታታይ ማዕቀቦችን ጥለዋል። ውጤቱንም እያየን ነው እያሉ ነው አሁን ያሉት። እንደ አንድ አሜሪካዊ እንደ ሪፐብሊካን ፕሬዚደንት ፑቲን ከወሰዱት እርምጃ አንጻር ሲመለከቱት የፕሬዚደንት ባይደን ውሳኔ እና አካሄድ ትክክል ነው ወይስ ትክክል አይደለም?
ወይም አሁን ምርጫ የሌለን ሁኔታ ስለገባን የሚወሰደው እርምጃ ግዴታ አስፈላጊ እርምጃ እየተወሰደ ነው። ግን ዋናው እርምጃ የሚባለው ጋዙ ኢምፖርት የሚደረግ ኢምፖርት አለማድረግ ነው። የእውነት ለፑቲን መጉዳት አለብን፣ የፑቲን ኢኮኖሚ መመታት አለበት ከተባለ የእውነቱ ዋናው እርምጃ ጋዙ ኢምፖርት የሚደረገው ያለው መቆም አለበት። አንደኛ። ሁለተኛ ደግሞ አሜሪካ ራሱ በራሱ ኢንዲፔንደንት እንዲሆን ላይሰንሶቹ መሰጠት አለባቸው።
አቶ ላባን፣ ሪፐብሊካን ፕሬዚደንት የነበሩት ፕሬዚደንት ትራምፕ አሜሪካ በዘይት ምርት በኢነርጂ ራሷን የቻለች ሀገር ነች፣ በዓለም ቀዳሚ አምራች ሆናለች እንደውም ብለዋል። እና ይህንን እንዴት ነው እርስዎ የሚያዩት? አይቀበሉትም ያንን አባባል?
ትራምፕ ያለማ ነበረ እኮ ከዛ ፕሮሰስ ላይ እያለን ደግሞ ነው አሁን ላይሰንስ ማስቆም ጀመሩ፣ ሪቮክ ማድረግ ጀመሩ። ፕሮሰስ ላይ የነበሩ መጀመሪያ የነበረባቸው ሳስፔንድ ተደረጉ። የመጀመሪያ ቀን ኤክስኤል ፓይፕላይን በኖርት ዳኮታ የሚያልፈው ከካናዳ የሚመጣ የነበረው
ከካናዳ ወደ ቴክሳስ የሚያልፈው ማለት ነው፣
እሱ አስቆሙት ማለት ነው። ስለዚህ አሁን ያለው ዋናው እርምጃ ሳትወስድ ጫፍ ብቻ ነው የሚነካው ያለው። የስዊፍቱ ጥሩ እርምጃ ነው፣ አጠያያቂ አይደለም፣ ግን ከወር በኋላ ኪቂን የሚያደርግ ነው።
አሁን እያደረጉ ያሉ ናቸው፣ ውጤት እያየን ነው፣ እየተዳከሙ ናቸው ፑቲን እያሉ እየተናገሩ ነው። ዛሬ ያሉ ነበር
ናቹራል ኮርስ ነው የኢኮኖሚው ሻክ ሲደረግ ሰው ይፈራል። ሰው ሲፈራ ደግሞ ቀጥታ ወደ ባንክ ሄዶ ገንዘብ ማውጣት ይፈልጋል። እና ይሄ ናቹራል ኮርሱ ነው የሚገጥመው ያለው። ግን በተወሰነ ጊዜ ውጊያው እየተለማመደ ሲሄድ አሁን ኢንቴሊጀንሱ የሚሉት ያሉት ከአራት ሳምንት እስከ ስድስት ሳምንት ሊፈጅ ይችላል ተብሎ ስለሚጠበቅ ጦርነቱ ናቹራሊ ሰው እየለመደው ይሄዳል ማለት ነው። አሁን ይሄ የመጀመሪያ ሳምንቱ ሻክ ነው። ያ ደግሞ ያሻክ ደግሞ ኦብዘርቭ መደረግ አለበት። አሁን ለዚህ ነው ይሄ ክራይሲስ የምናየው ያለ ነው። ሩብል መውደቁ፣ የስታክ ማርኬቱ መመታቱ ይሄ በቃ ከሴፕቴምበር 11 በኋላ የደረሰው ማለት ነው። በኋላ ግን ሶስቴን እየተደረገ ነው የሚሄደው ጊዜ እየበላ ሲሄድ ማለት ነው። ኦልሬዲ ደግሞ የታየ ነው ማለት ነው። 6 ቀን አልፎት ወደ 7 ቀን ሲገባ ሁኔታው ሰውን እየለመደው ይሄዳል፣ ሁኔታው እየተለማመደ ይሄዳል ማለት ነው። ስለዚህ የእውነት ሳንክሽን የሚደረግ ከቢ ነበር ኖሮ ማለት ነው። የእውነት ሳንክሽን ኢሚዲየትሊ በፓይፕላይን ያለው ዘይት የተገዛ እንዲቆም እና ይሄ ፍሎ ማስቆም ነበረ። ይሄ ደግሞ አልተደረገም። ኢንዲፔንደንስ የዘይት አቺቭ ተደርጎ ነበረ፣ ሪቨርስ ተደረገ። እና አሁን ኮንክሪት ስቴፕስ አትወስድ እንዴት ተብሎ ነው አሁን ራሽያንን እየገፋናት ነው የሚባለው ማለት ነው። እንዴት ተብሎ የት ጋራ ነው ያለው ሳንክሽኑ? ከአንድ ወር በኋላ ኪኪን የሚያደርግ የባንክ ሲስተሙ ኦልሬዲ ለዚህ ተዘጋጅተዋል ራሽያኖቹ። ከ2014 እርምጃዎች የተወሰዱ ተምረዋል። ምን ምን እንደሚደርሳቸው ኦልሬዲ አውቀዋል። ከቻይና ጋር የሚያስፈልጋቸው ውል አድርገዋል። እነ ኖርት ኮሪያምም ሰርቫይቭ እያደረጉ ነው። አሁን የፋይናንሻል ሲስተሙ ደግሞ ግዴታ በስዊፍት ብቻ አይደለም፣ ሌላ ቻሌንጆቹም አሉ። እና በዚህ ምክንያት ነው አሁን ሪል ነው ወይ ይሄ የአሜሪካና የዩሮፒያን ዩኒየን የሚወስዱት ያሉት እርምጃ ወይስ ፎር ሾው ነው የሚባለው ያለው ማለት ነው። ስለዚህ ብቻቸው ዩክሬንያን አሁን በአሁኑ ሰዓት ዩክሬናን አይዟችሁ የምታደርጉት ያላችሁ ሂሮይክ ኤፈርት ነው ያሏቸው። በዚህ ደግሞ አስፈላጊ የሆነ ፕሬዚደንቱ ራሱ እየተናገረው ነው። የዩክሬን እኔ የሚያስፈልገኝ ጠመንጃ ነው፣ የሚያስፈልገኝ ኖ ፍላይ ዞን ነው፣ የሚያስፈልገኝ የገንዘብ እርዳታ ነው እያለ እነሱ ደግሞ የሚሰጡት ያሉት ወሬ ነው የሚሰጡት ያሉት ቆንጆ ወሬ፣ ደስ የሚል ወሬ ተነስቶ ያንጨበጭባሉ፣ ያለቅሳሉ። ግን አዲ እንደወደደ ይሄ ለዩክሬን ያን ምንም ትርጉም የለውም። ስለዚህ ዛሬ አንድ ዩክሬንያን በዩክሬን ሆኖ የፕሬዚደንት ባይደን ስፒች የሰማው የማይ ቢ ሙቭድ፣ ግን አዲ እንደወደደ እርዳታ እየመጣ አይደለም ተብሏል። ቀጥታ ፕሬዚደንት ባይደን ብሏል እኛ የኔቶ መሬት ከተነካ ብቻ ነው። ይሄ ሀይሊ ዳውትፉል ነው፣ ደግሞ በጣም ዳውትፉል ነው። ኢስቶኒያ፣ ሊቱዌኒያ፣ ራሽያ ሀይል ከገባ አይዋንሲ የእውነት የአሜሪካ ሀይል ወታደር ተንቀሳቅሶ ይዋጋል የሚል አተሳሰብ በፕሬዚደንት ባይደን እየተመራ ይሄ የማይመስል ሀቅ ነው። ፕሬዚደንት ባይደን አንፎርችነትሊ ቆሞ መሄድ የማይችል እምሮው ሉዝ ያደረገ ሰው ነው። አድሚኒስትሬሽኑ ዛሬ ዩክሬን ለማለት ኢራን አለ። በዓለም ስቴጅ ነው አሁን። አይ ዶንት ነው የትኛው ባይደን ነው ፕሮፌሰሩ የሰሙት ያልኩት እሱ ነው እንጂ ሪያሊቲው ይሄ ነው። ስንት ጊዜ ተሳሳተ፣ ቆሞ መናገርም የከበደው ነው። አንድ ሰዓት ስፒክ ለመስጠት ማለት ነው። ይሄ ዓለም የሚያየው ባፉን እዛ ቆሞ መጫወቻ አሁን ያለው ትራምፕ አይደለም። ቆሞ የሚሄደው አድሚኒስትሬሽን የሚያስተዳድረው የነበረው የእውነት ኢንቻርጅ የነበረው አንድ ኢንቻርጅ ብሎ ከፕሬስ የወጥቶ የሚናገር አሁን እውነቱ ስለሚጋፈጥ ትራምፕ ተጠላ። ይሄ ተደብቆ ስለሚውል አልተጠላም። አሁን ሪያሊቲው ግን አሁን ሰው አሜሪካዊ ማንኛውም አሜሪካዊ ያየው የሰማንያ ዓመት ፍሬል የሆነ ሰውዬ ማስተዳደር የማይችል የማይገባው እዛ ቆሙ እንዳለ ነው ያየው። ይሄ ፍራንክ ለሆን ማለት ነው።
አቶ ላባን፣ በእርግጥ ይሄ በግል ፕሬዚደንት ባይደንን የሚመለከቱ ነገሮች ናቸው የተናገሩት። እንዳሉት አንዳንድ ጊዜ የታወቁ ናቸው። እንደ እርሶን ላለመቃወም ያህል ፕሬዚደንት ባይደን ድሮም ቢሆን የታወቁ ነበሩ። እንዲህ አንዳንድ ጊዜ ሳት ያሉ ነገሮችን ደብለቅ የማድረግ ነገር በተፈጥሯቸው ውስጥ እንዳለ ይታወቃል። ብዙ ጊዜ የጥበብ ሰዎች ሁሉ ይቀልዱባቸዋል በእንደዚህ አይነቱ ነገር። ነገር ግን ምን ማለታቸው እንደሆነ ይኸውና እርሶም ተረድተውት ነግረውኛል ለነገሩ። ነገር ግን ወደ ዋናው ነጥብ ልመለስ። ይህንን የምስራቅ አውሮፓን ጉዳይ ቶሎ ቋጨት አድርገን እንድናልፍ፣ ፕሮፌሰር መሐመድ ቅድም ሲናገሩ ለምስራቅ አውሮፓ ችግር፣ ለዩክሬን ችግር፣ አሁን በዓለም ላይ ለተፈጠረው ውጥረት ተጠያቂው ፕሬዚደንት ፑቲን ናቸው ብለው በግልጽ ቃላት ተናግረዋል። እርስዎ ምን ይላሉ?
አዎ ይሄ ማንም የሚለው ፑቲን የዚህ ጥፋት አንደኛ ሰው መሆኑ ይሄ ማንንም የሚክደው የለም። ጦርነቱ አላስፈላጊ ጀምሮታል። አገር ፕሮቮክ ሳታርጎ ኢንቬይደር ቋን ንብረትና የሰው ህይወት እየጠፋ ነው። በሌላ እርምጃ መስተካከል የሚችል የነበረ ነገር፣ በኔጎሺየሽን ማለቅ የሚችል የነበረ ነገር ወደ ውጊያ ተሄዷል። አንፎርቹኔትሊ አገር እየወደመ ነው፣ ህዝብ እየሞተ ነው፣ ንብረት እየበረሰ ነው። ስለዚህ ይሄ አለምንም ጥያቄ ግን 8 ወር ሙሉ የት ነበረ የባይደን አድሚኒስትሬሽን ነው ጥያቄው። 8 ወር ነው የፈጀበት 190 ሺህ ወታደር ለማንቀሳቀስ፣ ታንኮቹ ለማንቀሳቀስ፣ የሁሉ ነገር ማለት ነው። ይሄ ያኔ እርምጃ ተወስዶ ቢኖር ኖሮ፣ አስፈላጊ ነገሮች ተደርጎ ቢኖሩ ኖሮ ወደዚህ ሌቨል አንደርስም ነበር። አሁን እሳቱ ከተጣለ በኋላ ንብረቱ ከወደመ ሰው ከሞተ በኋላ አሁን እርምጃው ደግሞ ኢሚዲየት አይደለም እንዳልኩህ ነው። ኢሚዲየት አይደለም። ሰው የማይገባው የስዊፍት ካሮፍ ኢሚዲየት አይደለም። ማአት ሉፕ ሆል አሉት። የትኛው ባንክ መሆኑም እንኳን እስካሁን አልታወቀም። የትኛው ባንኮቹ ነው የተከለከሉ? የራሻ የትኛው ባንኮቹ
የተዘረዘሩ አሉ? አንዳንድ ባንኮች ብሔራዊ ባንኩን ጨምሮ 600 ቢሊዮን ዶላር ከአገልግሎት ውጪ እንዲሆን አድርገናል ብለዋል። ዛሬም
600 ሚሊዮኑ 600 ቢሊዮኑ ሪዘርቭ ነው። ያ ደግሞ ገና ቻሌንጅ አልተደረገ። ወደዛ ሌቨል እንኳን ገና አልደረሰም። ለምን? ሁኔታው አሁን እሱ የፑቲን ፎከስ ያለው ኒውክሊየር አንቀሳቅሻለሁ ብሏል። የፑቲን ፎከስ አሁን የዩክሬን አሸንፎ መያዝ ነው፣ መንግስት መቀየር ስለሆነ ነው። ገና ወደዚህ አስፔክት አልመጣም። እና ያለው ንግግሩ ምን መሰለህ? ብሪዲንግ ሩም ብዙ ያለው፣ ብዙ ሉፕሆል ያለው፣ ብዙ ነገሮች ገና ያልታወቁበት ሳንክሽኖች ነው ያሉት፣ ክላሪቲ የሌለው። ይሄ ደግሞ ራሳቸው ዴሞክራቶቹ ደግሞ ደና ጤናማ ዴሞክራቶቹ ያሉት ነው። የሴኔተር ሜኔንዴስ እንዳለው የፑቲን እርምጃዎች ገና ሶሊድ አይደሉም። አሜሪካ ነገ ጠዋት ተነስታ ልክ እንደ ዛሬ እንዳደረገው በስፒቹ ላይ አየር እንዳይገቡ ብለናል እንዳለው፣ ነገ እኛ ደግሞ ጋዝ አንገዛም ከራሻ ቢሉ ኖሮ ሌላ ነገር ዳይናሚክስ ይቀይራል። ዳስ ዘ ሪያሊቲ። አሁን ግን ያለው ሪያሊቲ ከራሻ ጋዝ የገዛ እንዴት ተብሎ ነው? እንዴት ተብሎ ምን አይነት ሳንክሽን ነው? አሜሪካስ እንዴት ብላ ነው ጋዙ የምትገዛው ያለችው ታዲያ? ዶላር የላከች የገዛች፣ በዚህ ዶላር የላከች ትገዛለች፣ በዚህ ደግሞ ሳንክሽን ታደርጋለች። ይሄ እርስ በራሱ የሚማታ ነው። ስለዚህ አንፎርቹኔትሊ ሪሊስቲክ ሁነን ካወራን ማለት ነው፣ ሳንታለል ለራሳችን ማለት ነው፣ ይሄ ለራሳችን ብለን ሳንተላለል ካወራን የተወሰዱ እርምጃዎች በቂ አይደሉም። ይሄ ራሱ ዩክሬን ፕሬዚደንት ያለው ነው ማለት ነው። ጀርመን በቂ እርምጃ አልወሰደችም። ከስዊፍት አስወጣናቸው ብቻ ተውሎ ነው፣ ለሚዲያ ኮንሳምፕሽን ተውሎ ነው እንጂ እንዴት ነው የወጡ መቼ ነው የሚወጡ የሚል ጥያቄ አልተመለሰም።
ደጋግሞ እንዳነሱት አቶ ላባን የዚህ የነዳጅ ጉዳይ እና አሜሪካ ከሩሲያ አሁንም የምትገዛው ነዳጅ ያሉትን ነገር ትንሽ ፋክት ቼክ ያስፈልገዋል። አሁን ልገዳደሮት አልፈልግም፣ ነገር ግን ትክክለኛ ቁጥሮችን ይዤ እመለሳለሁኝ። ስንት በርሜል ነው የምትገዛው? ስንት ሚሊዮን ዶላር ነው ለዛ የምትከፍለው? በምን ያህል ጊዜ? በምን መንገድ? ለማን? እንዲህ አይነት የተረጋገጡ ቁጥሮችን ይዘን እንመለሳለን። ወደዚህ ነጥብ አንድ ሁለታችሁንም ሊያነጋግር የሚችል ጉዳይ ላንሳ። ፕሮፌሰር መሐመድ በፕሬዚደንት ባይደን አንድ ዓመት ጊዜ የሀገሪቱ ምጣኔ ሀብት አድጓል። የሚቀጠረው ሰራተኛ ቁጥር ባለፉት 40 ዓመታት ታይቶ የማይታወቅ ነው መሰለኝ ያሉት ካልተሳሳትኩኝ ፕሬዚደንት ባይደን በአንድ ዓመት ውስጥ ይህን ያህል ሰው ሲቀጠር እና የስራ አጥነቱን ቁጥር ወደ 4% አካባቢ ነው መሰለኝ ያለው። በዚህ ሁኔታ ላይ የሚገኝ የዩናይትድ ስቴትስ ምጣኔ ሀብት ግሽበት የሚባል ነገር ደግሞ አብሮት አጅቦታል። ሁለቱ እንዴት ናቸው የሚጣጣሙት? በአንድ በኩል እድገት፣ በሌላ በኩል ግሽበት። ትልቁ እየተፈታተናቸውም ያለው ሁኔታ ይሄው ይመስለኛል ፕሬዚደንት ባይደንን።
ትክክል ነው ሰለሞን። የዋጋ ግሽበትና ስራ እጦት ትሬድ ኦፍ አለው። ትሬድ ኦፍ ማለት አንዱ ሲጨምር አንዱ ይቀንሳል። ለምሳሌ አሁን የዋጋ ግሽበቱ አሜሪካን ውስጥ 7.2 ነው። የዋጋ ግሽበት የሚለካው አሜሪካ ውስጥ በየወሩ ነው። አሁን የፌብሩዋሪ ያለፈው ወር ነው የምልህ፣ የፌብሩዋሪ 2022 የዋጋ ግሽበት ከጃንዋሪ ጋር ስታወዳድረው በ7.2 አድጓል
ማለት ነው። በ7.2 ገሽቧል ማለት ነው። ወርዷል
ዋጋ ጨምሯል ማለት ያ የቃ ዋጋ ጨመረ ማለት የገንዘብ ዋጋ ወረደ ማለት ነው።
የመግዛት
አቅም ቀነሰ ማለት ነው። ያ ሁለቱ አንድ ናቸው። የቃ ዋጋ ሲጨምር የገንዘብ የመግዛት ዋጋ ይቀንሳል። ሶ የገንዘብ የመግዛት አቅሙ በጣም ቀንሷል አሁን። ያ ሲሆን ደግሞ ብዙ ጊዜ ስራ እንደ ልብ ሲኖር ነው ንዛም የሆነው። ኢንፍሌሽን ሲኖር አንኤምፕሎይመንት የስራ እጦት ይቀንሳል በጣም። አሁን የሆነው ምንድን ነው? በኮቪድ ምክንያት የአሜሪካን ኢኮኖሚ ተዘግቶ ነበር። ሲከፈት ብዙ ሰው ወደ ስራ አልተመለሰም እና የሰራተኛ እጥረት አለ አሁን አሜሪካን ውስጥ። ሶ ከነበረው አንኤምፕሎይመንቱ ወይንም ደግሞ የስራ እጦቱ 4% ነው አሁን። ትንሽ ነው 4%፣ ግን ትረምፕ ፕሬዚደንት በነበረበት ጊዜ አንድ ጊዜ ወደ 3.8 ወርዶ ነበር። አሁን ትልቁ ችግር የዋጋ ግሽበቱ ነው። ናው በኢኮኖሚክስ በመጣኔ ሀብት ሳይንስ የዋጋ ግሽበትና የስራ እጦትን እንዴት እንደምንተነትነው እናውቃለን። የአሁኑ ግን ትንሽ ለየት ይላል፣ ምክንያቱም ራስህ ራስ ላይ ያመጣኸው ስለሆነ። የአሜሪካን ኢኮኖሚ በመንግስት ተዘግቶ ስለነበር አሁን ሲከፈት፣ በዛ ላይ ደግሞ ትልቅ ገንዘብ ፕሬዚደንት ባይደን ከዛ በፊት ደግሞ ፕሬዚደንት ትራምፕ ነጻ ገንዘብ ለሰው ሁሉ ተሰጥቶ ነበር። ለነጋዴዎች ለሰው ነጻ ገንዘብ ይሰጥ ነበር፣ ሊትራሊ ነጻ።
የመቋቋሚያ የችግር ጊዜ ማለፊያ እየተባለ ማለት ነው።
ትክክል። እና ያ ሁሉ ገንዘብ ወደ ኢኮኖሚው ሲገባ ምርታማነት በጣምም አልጨመረም፣ ግን ብዙ ገንዘብ አለ። አሁን ብዙ ገንዘብ የተወሰነን እቃ ሲያባርር የእቃ ዋጋ ይጨምራል። እና አሜሪካን ውስጥ አሁን የሆነው ይሄ ነው። በስታንዳርድ የምጣኔ ሀብት ሳይንስ ይሄንን ምን ነበር የሚደረገው? እንደዚህ አይነት ነገር ሲኖር የአሜሪካን ብሔራዊ ባንክ ፌደራል ሪዘርቭ የምንለው የራሳቸው መሳሪያ አላቸው። ገንዘብ በጣም ሲበዛ እቃ ይወደዳል። ስለዚህ ገንዘብን የሚመጡበት መጠው ከኢኮኖሚ የሚቀንሱበት ራሳቸው መሳሪያ አላቸው። ያም ወለድን መጨመር ነው፣ ኢንትረስት ሬት መጨመር ማለት ነው። እና አሁን እሱ እናደርጋለን ብለዋል እነሱ። ወለድ ሲጨምር ብር መበደር ውድ ይሆናል። ብር መበደር ውድ ሲሆን ዶላር ማለት ነው። መኪና መግዛት፣ ቤት መግዛት፣ እነዚህን ነገሮች ፋይናንስ ለማድረግ መበደር በጣም ውድ ስለሚሆን ሰው አሁን አንበደርም እንቆይ ይላል። ስለዚህ የገንዘብ ዋጋ እየጨመረ ይሄዳል ማለት ነው። ገንዘብ ሲቀንስ ዋጋው ይጨምራል፣ የገንዘብ ዋጋ። የእቃ ዋጋ ደግሞ ይቀንሳል ማለት ነው። በሌላ አነጋገር አሁን ያለው ይሄ ነው። አሁን ትልቁ የአሜሪካን ችግር ስራ እጦት ሳይሆን የእቃ ዋጋ መጨመር ነው። የእቃ ዋጋን ደግሞ የምትዋጋው ገንዘብን በመቀነስ ነው። እና አንዱም አሁን ምናልባት ከአቶ ለባን ጋር የምንስማማበት ነጥብ መንግስት የራሱን ወጪ መቀነስ አለበት። መጀመሪያ መንግስት የራሱን ወጪ ይቀንሳል፣ ያ በብሔራዊ ባንኩ ይደገፋል። ብሔራዊ ባንኩም ይሄንን የሚደግፍ ነገር ያደርጋል ማለት ነው፣ ኢንትረስት ሬቱን መጨመር ማለት ነው። ያ ሲሆን የገንዘብ መጠን እያነሰ ይሄዳል። አትሊስት ግሮውት ሬቱ የማደጉ ሬት ይቀንሳል ማለት ነው። ያ ሲሆን የዋጋ ግሽበትን መቆጣጠር ትችላለህ። እና ትራምፕ ትንሽ ጨረፍ አድርጎታል፣ ግን የአሜሪካን ፌደራል ሪዘርቭ ኦልሬዲ ተናግሯል። ያ ባይደን ጨረፍ አድርገውታል ዛሬ፣ ግን የአሜሪካን ፌደራል ሪዘርቭ ባንክ ተናግረውታል። ማርች ውስጥ በዚህ ወር ማለት ነው፣ ዛሬ ማርች 1 ነው። በዚህ ወር የወለድ መጠን ይጨምራል አሜሪካን ውስጥ። ያንን የሚያደርጉት ደግሞ የዋጋ ግሽበትን ለመዋጋት ነው። ከመጨረሴ በፊት ሰለሞን እድል ከሰጠኸኝ፣ ስለዚህ ስለ ኖርድ ስትሪም 2 የሚሉት ቱቦ አለ ከራሻ እስከ ጀርመኒ
የተፈጥሮ ጋዝ ማስተላለፊያ።
ሶ ይሄንን አሁን ጣት ለመቀሰር ሳይሆን እውነቱ መታወቅ ስላለበት፣ እኔ እንደምታውቀው ፕሬዚደንት ትራምፕም ፕሬዚደንት በነበሩበት ጊዜ ፌር ነበርኩ ለእሳቸውም እና ፕሬዚደንት ፑቲን እንደዚህ ጡንቻ ያወጡት በፕሬዚደንት ትራምፕ ዘመን ነው። በቀደም ዕለት ምንድን ነው ያሉት? ፕሬዚደንት ትራምፕ ፑቲንን አሞግሰውት ይሄ ሰውዬ ብሪሊየንት ነው ብለው ተናግሯል። አንድ የአሜሪካን ፕሬዚደንት አሜሪካ እንግዲህ ጠላት አይሉም እንደዚህ አይነት ሰው አድቨርሰሪ ነው የሚሉት። እንደዚህ አይነት ሰው አሞግሶ አይናገርም። ፕሬዚደንት ቡሽ ትራምፕን አብጠልጥለውት ነው መግለጫ ያወጡት። ይሄ ደግሞ ባህል ነው። የአሜሪካን ፕሬዚደንት ሁልጊዜ የአሜሪካንን ኢንትረስት ነው ፑሽ የሚያደርገው። ግን ፕሬዚደንት ትራምፕ በቀደም ነዛ ብሎ ተናገረ። ሌላው ደግሞ ፎክስ ኒውስ ተከር ካርልሰን የሚሉት ሰውዬ አለ። እና ቀደም አቶ ለባን ያሉት አይነት ነገር ሁልጊዜ ምሽት እንደዚህ አይነት ነገር ያወራል። ፕሬዝዳንት ባይደን ሽማግሌ ነው ምንም ማያቅም ይረሳል ምናምን ይያለ በጣም ሰውን የሚያዋርድና የሚያቃልል ነገር ሁልጊዜ ይናገራል። ይሄ ሰውዬ አንደኛ በህዝብ ነው የተመረጠው። አሜሪካን ውስጥ ህዝብ ከመረጠህ ነው ፕሬዝዳንት የምትሆነው እና ከ75 ሚሊዮን ሰው በላይ ነው የመረጠው። ሰው ህዝብንም ማክበር በጣም አስፈላጊ ይመስለኛል። እና የአሜሪካን ፎሬን ፖሊሲ ደግሞ በጣም ብልጥ ስማርት የሆኑ ሰዎች ናቸው የአሜሪካን ፎሬን ፖሊሲን የሚቀርጹት። እና ይሄ ሰውዬ እብድ ነው። ይሄ ፑቲን የሚባለው በእኔ አስተሳሰብ ሰው ብሪሊየንት ነው ሊለው ይችላል፣ ግን ኢን ዘ ሎንግ ረን ይሄን ጦርነት ሉዝ ያደርጋል። አሁን ታንክ አለው ምን አለው ምን አለው ከተሞችን ከቦ ሰውን ጨፍጭፎ የፈለገውን ነገር ማድረግ ይችል ይሆናል። አሁን ግን ኢን ዘ ሎንግ ረን ይሄ ሰውዬ የሚያሸንፍ አይመስለኝም። አንድ ሁለተኛው ደግሞ ፕሬዚደንት ባይደንን ከመተቸታችን በፊት ምን ማድረግ ነበረበት? ሁሉም ሰው እኮ ነው ሰርፕራይዝ የሆነው። አሜሪካ ብቻ ሳትሆን ዩሮፕ እንዳለ ለማስፈራራት ነው እንጂ ይሄን ነገር አያደርገውም የሚል ኮንሰንሰስ ነበር። ሰው ሁሉ እንደዛ ያስብ ነበር። ግን ሰውየው እንደዛ አልሆነም፣ ሄዶ ወረረ። ሰው አሜሪካን ይሄ ሰውየ ኒውክለር ቦምብ አለው እና ምን ማድረግ አለባት? ሶስተኛ ዓለም ጦርነት ይነሳ የሚደረገውን ነገር ሁሉ እያደረገች ናት አሜሪካ የሚል አስተሳሰብ ነው ያለኝ እኔ። ሊሚቴሽኑ እንዳለ ሆነው ማለት ነው። ኮንስትሬንት አለ። እንደፈለክ በአይሮፕላን ሄደህ መሳሪያ ዩክሬን ማቀበል አትችልም። ኪየቭ ላይ መብረር አትችልም። ከተማ ላይ ማረፍ አትችልም። ግን ይሄ ሁሉ ሊሚቴሽን እያለ ኢቨን ድሮ ኒውትራል የነበሩ ሀገሮች በሙሉ መሳሪያ እንሰጣለን ያሉ የሰጡም አሉ። ንግግር ብቻ አይደለም ለማለት ፈልጌ ነው። ብዙ የረዱም ሀገሮች አሉ። ባይደን ደግሞ ያሉት ዛሬ ማታ ሲናገሩ ረድተናል፣ እንረዳለን ብቻ አላሉ። ከዚህ በፊትም ትናንትም ከትናንት ወዲያም እርዳታ ሰጥተናል የሚል ነገር ሰምቻለሁ። በቴሌቪዥን ነው እንግዲህ፣ በአደባባይ ነው የተናገሩት።
$1 ቢሊዮን
ያ ለመሳሪያ ደግሞ ብዙ $100 ሰጥቷል።
ኢንካይንድ ማለት ነው ከ300 ሚሊዮን በላይ መስጠታቸው ተናግረዋል። አዎ
ተናግረዋል። እና እንግዲህ ያንን ካላመን ፕሬዚደንቱ ይዋሻል ብለን የምናምን ከሆነ ብቻ ነው ያንን ማመን የማይቻለው። ሶ አይ ቲንክ ኮንስትሬንቱን ስታየው፣ የሰውየውን እብደት ስታየው፣ ሰውየው ኒውክለር መሳሪያ እንዳለው ስታይ፣ ይሄንን ሰውዬ ማሸነፍ የምትችለው እንደሱ ሆነ ሳይሆን በብልጠት ነው። የአሜሪካን ፎሬን ፖሊሲ ደግሞ በብልጠት የተሞላ ነው። ይህን ሰውዬ ማንበርከክ ይቻላል። አቶ ለባን ያሉትን እኔ አልስማማም። የኢኮኖሚ ቀባው ጊዜያዊ ነው፣ ምንም አያደርገውም፣ ያገግማል ያሉት የሚሆን አይመስለኝም። እሱን የምናየው ይሆናል። ምክንያቱም ይሄ እቀባ ካልተነሳ ጋዝ ለማ ይሸጣሉ። አሁን እኮ ይሄ እቀባ ጋዝንም ያጠቃልላል። አንደኛ እሱ ነው ገንዘብ፣ ሁለተኛው የባንኪንግ ሲስተሙ ረን ኦን ባንክስ። አሜሪካን ውስጥ በ1930ዎቹ የሆነው ይሄ ነው። ሰው ሰልፍ ገብቶ ገንዘቤን አምጣ ካል ባንክ ያንን ያህል ገንዘብ የለውም እኮ። ባንክ ገንዘብ ከአንተ ሲወስድ እንደምታውቁት አበድሮ ገንዘብ ያደርጋል በዛ ገንዘብ። አሜሪካን አሁን ባንክ አሜሪካ ገንዘብ ያለው ሰው በሙሉ አንድ ጠዋት በ8 ሰዓት ሁሉም ሰው መጥቶ ገንዘቤን ስጡን ቢላቸው ገንዘብ የለም ያን ያህል ገንዘብ እዛ ባንኩ ይከስራል ማለት ነው። ሶ ፑቲን ላይ የደረሰው በተለይ ሀብታሞቹ ኦሊጋርክስ የሚባሉት እነዚህ የእሱ ሀብታሞች አብዛኛው በሌብነት ነው። የከበሩ ሰዎች ራሳቸው ወጥተው በቀደም ዕለት ኮምፕሌን ያደርጉ ነበር። በፊት እንደዚህ አይነት ነገር አይሆንም ነበር ራሻ ውስጥ፣ ይፈሩታል። ፑቲን በጣም ነው ያከሰራቸው። ሩብል በ30% ወድቋል። ሶ ይሄ እቀባ ራሻ ትንሽ ኢኮኖሚ ነው ደግሞ ራሻ ከቴክሳስ የማይበልጥ ኢኮኖሚ ነው ያላቸው። የእነሱ ጉልበት ኒውክሌር መሳሪያ ብቻ ነው። እነዚህን ሰዎች ማንበርከክ ይቻላል እና ይሄ ደግሞ ሁሉ ዓለም የተስማማበት ስለሆነ እኔ በአጭር ጊዜ ውስጥ ሬዞሉሽን ያገኛል፣ ውጤት ይታያል ብዬ አምናለሁ። ሰለሞን፣
አቶ ላባን መቼም ለሪፐብሊካን ፓርቲው በአጠቃላይም ለሪፐብሊካን ትልቁ ጉዳያችሁ ብዙ ጊዜ የምታነሱት ጉዳይ የምጣኔ ሀብት ጉዳይ ነው። ቅድም ፕሮፌሰር መሐመድ የዘረዘሯቸው ነጥቦች አሉ፣ የምጣኔ ሀብቱን እድገት ግሽበቱን፣ የቀረጥን ሁኔታ አስመልክቶ ያነሷቸው ነጥቦች አሉ። እሳቸው ካነሷቸው ሀሳቦች ጋር ይስማማሉ? የዩናይትድ ስቴትስ አሁን ያለው የምጣኔ ሀብት ሁኔታ፣ የስራ አጡ ቁጥር መቀነስ የምን ማሳያ ናቸው ብለው ያስባሉ? ግሽበቱንም እንደዚሁ እንደ ሪፐብሊካን ይገምግሙልኝ።
ግሽበቱ የመንግስት ገንዘብ ማጥፋት ብዛት የተነሳ ነው። አሁን የስራ ያጡ ወደ ስራ መመለሳቸው እሱ ጉድ ኒውስ ያለ የኮቪድ ኢኮኖሚ ሲከፈት ናቹራሊ የኢኮኖሚ እድገት ይኖራል፣ ሰራተኛ ደግሞ እጥረት ይኖራል። አሁን አላስፈላጊ የመንግስት ወደ ኢኮኖሚ ብዙ ገንዘብ ፓምፕ አድርጓል እና እሱ ነው አሁን የባሶ ችግር የሚፈጥረው ያለው። ይሄ ደግሞ ራሻቸው ዴሞክራቶቹ ብዙ ሌጅስሌሽኖች በኮንግረስ የቆረቡ ዛሬም በትናንትና ማለት ነው ባይደንን የተናገረበት አንዳንድ ኢንፎርሜሽኖች የሰጡበት ሌጅስሌሽን በራሳቸው በዴሞክራቶቹ የወደቁ ናቸው። ለምን የዌስት ቨርጂኒያ ጆ ሜንሽን እና የአሪዞና ሲነማ ሴኔተሮቹ ይሄ ለግብሸቱ ያባብሳል በሚል አተሳሰብ ያስወደቋቸው ሌጅስሌሽን ስላሉ በዚህም ሁኔታ መንግስት ሞር ገንዘብ ማጥፋት አለበት ብሎ የሚያምኑ የዴሞክራት ፓርቲ አባላትና ፕሬዚደንቱ አሉ። ፕሬዚደንቱ ነው እና ይሄ ግብሸት ኮንትሮል ለመደረግ ካለበት ማለት ነው ገንዘቡ ቫልዩ እንዲኖረው ማለት ነው ዶላሩ ሰው ስራ ሄዶ ሰርቶ ገንዘብ አድርጎ ሴቪንጉ አጠናክሮ ለመንቀሳቀስ የሚያስችል የትራምፕ ኢኮኖሚ የነበረው ማለት ነው። ይሄ እኮ ከ4 ዓመት በፊት የነበረ ኢኮኖሚ ነው። የትራምፕ ኢኮኖሚ ነው የምናወራው ያለው ነው። አሁን $15 በሰዓት በኮንግረስ መደረግ አለበት ፎርስ አድርገህ ከማድረግ ይልቅ እንደ ትራምፕ እንዳደረገው ሬጊሌሽን ያስከበርክ ካምፓኒዎቹ ራሳቸው 15-17 መክፈል አለባቸው በፍላጎታቸው በኳሊፊኬሽኑ ማለት ነው ገደስ ሳይሆን ማለት ነው። እና ይሄ ትራምፕ አቺቭ ያደረገው ነው። አቺቭ አድርጎታል ይሄ ሳይገዳቸው ማለት ነው። የታክስ ሪሊቭ የሰጣቸው ደግሞ የባሰ ወደ ኢኮኖሚው ማጥፋት ማሳደግ ችሎታል ማለት ነው። ዛሬ ባይደን በአንድ ዓመት እሱን ያወደመው ኢኮኖሚ የትራምፕ ኢኮኖሚን ስታሳያየው በአንድ ዓመት የመጀመሪያ ዓመታቸው ስታሳያቸው በምንም አይነት አይገናኝም። አንፎርቹኔትሊ ባይደን የመረጠ ባየር ሪሞርስ እንዳለው አሁን በየቤቱ ሁሉ ሰው ይናገራል። ለምን የፖል አፍተር ፖል የሚወጣው ያለው ባይደንን ይሄም ምርጫ የሚተርም እንደሚሸነፍና ከሁለት ዓመት በኋላ ደግሞ ደፍነትሊ በትልቁ ማርጅን እንደሚሸነፍ ይታወቃል። ለምን ሰው ሰርቶ በቂ ገንዘብ ለመያዝ አቅቶታል። ይሄ በሁሉም ነገር ደግሞ ተወደዋል። አንፎርቹኔትሊ ቤተሰብ ያለው የአራት ሰው ቤተሰብ ያለው በስንት ወተት እንደጨመረበት እንቁላል እንደጨመረበት ዳቦ እንደጨመረበት ውሃ እንደጨመረበት ኤሌክትሪክ እንደጨመረበት ጋዝ ለሂተር እንደጨመረበት ኤር ኮንዲሽነሩ እንዴት እንደተወደደበት አሁን የሚያውቀው ይመስለኛል። እና ጋዙ ከአንድ ዓመት በፊት በትራምፕ ጊዜ የነበረና አሁን ስንት እየከፈለ ነው መኪናው ሊሞላ ኤቭሪ ሃውስሆልድ በአሜሪካ ያለው ያውቀዋል። ስለዚህ በኪሱ ነው የተመጣበት አሁን ሰው። ትናንትና $20 ስንት ቫልዩ ነበራት በትራምፕ ጊዜ፣ አሁን $20 ስንት ቫልዩ እንዳላት ሰውን እያየው ነው በአይኑ ማለት ነው። እና ይሄ አንፎርቹኔትሊ ኢኮኖሚክሱ ለመቀየር በጣም ከባድ ይሆናል። ዛሬ ደግሞ ባይደን ምንም ለውጥ እንደማያደርግ ወደ መሀል እንደማይመጣ ባለበት እንደሚከተል ያሳያል። ከንግግሩ ምንም ለውጥ ለማድረግ አጀንዳ የለው።
ፕሮፌሰር መሐመድ፣ የቢልድ ባክ ቤተር ወይም አሜሪካን መልሶ መገንባት እና የመሰረተ ልማት ግዙፍ እቅዶች ነው ይዘው የመጡት ፕሬዚደንት ባይደን። አንደኛው አልፎላቸዋል፣ አንደኛው ክርክር ላይ ነው ያለው እስካሁን ድረስ። እነዚህኞቹ እቅዶች ቅድም አቶ ላባንም እንደጠቀሱት የሴናተር መንችን እና የሴናተር ሲነማ ተቃውሞ ከዚሁ ጋር ተያይዞ ነው፣ አቶ ላባን አሁን ካሉት ጋር ተያይዞ ነው ግሽበት ያስከትላል፣ ሪፐብሊካኑም ግሽበት ያስከትላል ነው የሚሉት። ፕሬዚደንት ባይደን የሚሉት ለመሰረተ ልማትና ምርታማነትን ለማሳደግ አወጣለሁኝ፣ ዋጋን ለመቀነስ፣ ወጪን ለመቀነስ የሚያስችሉ ስራዎች ላይ አውለዋለሁ ነው እያሉ ያሉት። እነዚህ የባይደን እቅዶች በእውኑ ግሽበትን ያባብሳሉ ብለው ያስባሉ?
ዌል ጆ ማንሽን ከመጀመሪያውም ዴሞክራትን የሚመስል ሪፐብሊካን ነው ሰውየው። ይሄንን ሰው ሁሉ ያውቀዋል። ትንሽ በጣም የሚያደናግረው የሴኔተር ሲነማ ይሄንን መቃወም ነው። ይሄ ደግሞ የሷ ኮንስቲቱዌንሲ ግፊት ይመስላል። እነዚህ ሰዎች ቮት የሚያደርግላቸውን ሰው እያዩ ነው እነሱም ቮት የሚያደርጉትና እንደዚህ ቮት ካረግ በሚቀጥለው ምርጫ በጩማዬን አጣ ይሆን የሚል ካልኩሌሽን አላቸው። ይሄ ሰልፍ ኢንተረስት ነው፣ ሁሉም ሰው የሚያደርገው ነው። ይሄ ነውር አይደለም። ግን የጆ ማንሽን መታወቅ አለበት። ዴሞክራት የሚመስል ሪፐብሊካን ነው። የእሱ ተቃውሞ ብዙም የሚገርም አይደለም። አንደኛ እሱ ነው። ሁለተኛው ደግሞ ይሄ ቢል ባክ በረር የሚለው ያ ቢል የወደቀው ገንዘቡ በጣም ብዙ ነው በሚል ፕሪቴክስት ነው። ከትሪሊየን ዶላር በላይ ነው፣ ከ1,000 ቢሊዮን ዶላር በላይ ማለት ነው። እና ትክክል ነው፣ ገንዘቡ በጣም ብዙ ነው። ግን ኢኮኖሚ የሚያድግ ከሆነ ያንን ውጦ ማስቀረት ይችላል። ያን ኢኮኖሚው በሳይንሱ እንደዛ ነው። ምርታማነት የሚያድግ ከሆነ ብዙ ነገር የሚመረት ከሆነ ብዙ ብር ያስፈልጋል። አሁን የአሜሪካን ፌደራል ሪዘርቭ ባንክ ሁልጊዜ ገንዘብ ይጨምራል። የኢኮኖሚን እድገት እያዩ ነው። ስቴዲ በጣምም የሚጨምር ሳይሆን ስቴዲ ኢንክሪስ ሁልጊዜ አለ። የአሜሪካን ኢኮኖሚ ምርታማነት የሚጨምር ከሆነ ብዙም ዋጋ ግሽበት ላይ ያን ያህል ተጽዕኖ የሚያመጣ አይመስለኝም። አንደኛ እሱ ነው። ሁለተኛው ደግሞ አንዳንድ ነገሮች አስፈላጊ ናቸው በኢኮኖሚክስ There is no such thing as a free lunch የሚባል ነፃ ምሳ የለም። ሁሉም ነገር ዋጋ ትከፍልበታለህ። አሁን አሜሪካ ውስጥ በጣም ያረጁ ከዓለም ጦርነት በኋላ ነው አብዛኛው የምናየው ይሄ የፍሪዌይ ሲስተም ድልድዮቹ ምናምን የተሰሩት በጣም አርጅተዋል። እና የምታስታውስ ከሆነ ሰለሞን፣ ሚኒያፖሊስ አንድ ጊዜ ድልድይ ፈርሶ ነበር። ትልቅ የሃይዌይ ድልድይ 35 ኢንተርስቴት 35 ላይ እና በቀደም ዕለት ባይደን ፕሬዚደንት ባይደን የሆነ ከተማ ጎብኝተው ልክ እሳቸው ከነበሩበት ብዙ ማይርቅ ድልድይ ፈርሷል። ሶ ኢንፍራስትራክቸሩን መገንባት አስፈላጊ ነው፣ አስፈላጊ ኢንቨስትመንት ነው። ሶ ያ የዋጋ ግሽበትን ሊጨምር ይችላል ተብሎ የሚተው ነገር አይደለም። ሶ ነፃ እንዳልኩህ ነው እንግዲህ ነፃ ነገር የለም። ኦኬ ይህን ፈልገ ሁለት ነገር ማባረር አይቻልም። የዋጋን ግሽበት አትፈልግም። ያንን ማትፈልግ ከሆነ ኢንቨስት አታርግ። እንደዛ ነው፣ ሁለቱ አንድ ላይ የሉም። ሶ ዊ ሃቭ ቱ ሜክ ኤ ቾይስ። ዴር ኢዝ ኦልዌይስ ኤ ትሬድ ኦፍ ይባላል በኢኮኖሚክስ። ሁልጊዜ ምርጫ ነው። ምርጫ ደግሞ ዋጋ ያስከፍላል። ነፃ ምርጫ የለም። ሶ አይ ቲንክ ይሄ የወደቀው ቢልድ ባክ በረር ያልፋል የሚል ግምት አለኝ። ከጆ ማንሽን እና ከክሪስተን ሲነማ ጋር ፕሬዚደንት ባይደን እያወራ ነው። ምናልባት ገንዘቡን ቀንሰው እንደገና ከህዝብ ተወካዮች ምክር ቤት ነው እንግዲህ ቢል የሚጀምረው እንደምታውቀው፣ እንደገና ጀምሮ የሚያልፍ ይመስለኛል። ዛሬ አይተህ እንደሆን ክሪስተን ሲነማ፣ ሴኔተር ሲነማ ፕሬዚደንቱን ሀግ ስታደርገው ያሳይ ነበር። ጉጃብ ምናምን እያለች ድምፁ ሁሉ ይሰማ ነበር። መጨረሻ ላይ እሱ ንግግሩን ጨርሶ ፕሬዚደንት ባይደን ሰውን ሰላም ሲል በጣም ደስ ብሏታል። የእኔ ግምት ይሄ ቢልድ ባክ በረር እንደገና የሚያልፍ ይመስለኛል። ምናልባትም መጠኑ ትንሽ ሊቀንስ ይችላል። ያልፋል ብዬ ገምታለሁ ሰለሞን። ግን አንዳንድ ነገሮች መሆን አለበት። ኦኬ፣ ሀገር ስለሆነ ሀገር መገንባት አለበት። አንደኛ እሱ። ሁለተኛው ደግሞ ይሄ ቅድም አቶ ለባን ያነሱት ነገር አለ። ለምን ምርት አይጨምርም? የጋዝ ምርት ለምን ሄደን አንቆፍርም የሚል ነገር አለ። አሁን እዛ ላይ እኔ እና እሱ ምናልባትም ጀንውን ልዩነት ሊኖረን ይችላል ብዬ እገምታለሁ። እኔ ሁሉ ቦታ መቆፈር አለበት ብዬ አላምንም። አንዳንድ ቦታዎች መቆፈር የለባቸውም የሚል እምነት አለኝ። ጀስት ጋዝ ስለምንፈልግ ብቻ ሄደን ሁሉ ቦታ ጉድጓድ መቆፈር ለኢንቫይሮንመንት መጥፎ ነው። አይ ኖ ብዙ አብዛኞች ኮንሰርቫቲቭ ወግ አጥባቂዎች ይሄንን አይወዱትም። ግን ሳይንሱ የሚነግረን አሁን የአይስ ካፕ እየሟማ የውሃ ለብል እየጨመረ ነው። ይሄ ሳይንስ ነው እንግዲህ። ኦኬ፣ አሁን ከትንሽ ጊዜ በኋላ ኒው ኦርሊንስ ሉዊዚያና ሰው መኖር አይችልም። ሲ ለቨል የውሃ መጠን ከፍ እያለ እነዚህ ኮስታል ኤሪያስ በሙሉ ውሃ በታች ይሆናሉ። ሶ ይሄ ሳይንሱ የሚነግረን ሳይንቲስቶችን መስማት አለብን። እኔ ኢንቫይሮንመንታል ሳይንቲስት አይደለሁም፣ እኔ ኢኮኖሚስት ነኝ። የአቶ ለባን ፕሮፌሽን ምን እንደሆነ አላውቅም። እኔ ግን የኢንቫይሮንመንታል ሳይንቲስት የሚነግሩን ኮንሰንሰስ አለ። ግሎባል ዋርሚንግ የሚባል ነገር አለ። ሰው ነው ይሄን ኮዝ የሚያደርገው። የሰው ኢፌክት አለበት፣ የሰው ፊንገር ፕሪንት አለበት። እሱ ሌላ ዲቤት ነው። ግን አንድ የምናገው ነገር ምንድን ነው? There is global warming. ይሄ ነገር አለ እና ይሄንን ነገር ካምባት ማድረግ በጣም አስፈላጊ ነው። ሶ የለም ብለን ራሳችንን ማሞኘት እንችላለን። ግን ይሄ ነገር እውነት ከሆነስ? ይሄ ነገር እውነት ከሆነ ካታስትሮፊ ነው ለሁሉም ሰው። ሶ እኔ just because gas ለምንፈልግ ሄደን አላስካም ሁሉም ቦታ መቆፈር አለብን የሚል እምነት የለኝም። ሰለሞን
ፕሬዚደንቱ ዛሬ ሲናገሩ በተለይ ስለዚህ ስለ መሰረተ ልማት ስለ መልሶ መገንባት ሲናገሩ ኢንተርኔት ድልድዮች አውራ ጎዳና ከ1500 በላይ ድልድዮች ለመገንባት እንደሚያስቡ ከ60,000-64,000 ማይሎች በላይ መንገዶችና አውራ ጎዳናዎችን መስራት ወይም መጠገን እንደሚፈልጉ የኤሌክትሪክ መኪኖች ቻርጅ ማድረጊያዎች ራሳቸው የኤሌክትሪክ መኪኖች እንደዚህ አይነት ነገሮች ላይ ኢንቨስት ማድረግ እንደሚያስፈልግ ነበር ሲናገሩ የነበሩት ፕሬዝደንቱ። እነዚህ የተቀሷቸው የዘረዘሯቸው የመሰረተ ልማት መዋቅሮች አውታሮች ለአሜሪካ አሁን ወን ያስፈልጓታል ወይስ አያስፈልጓትም? አቶ ላባን ፕሬዝደንቱ እነዛን ሲዘረዝሩ እርሶ እንደ ሪፐብሊካን ቁጭ ብለው ምን ያሰቡ ነበር?
አው አስፈላጊነታቸው አጠያያቂ አይደለም። ማንም ሃይዌይ የሚውል ወይ ኤርፖርት የሚመላለስ የሚያው ሀቅ ነው። ያለው ችግሩ ሃው ኤክስፔንሲቭ ይሆናሉ ነው። አሁን መንግስት በዚህ ግሎባል ዋርሚንግ አስመሳይ መሰራት አለበት፣ ካምፎርታብል የሆነ ነገር መደረግ አለበት ካለ ሃው ኤክስፔንሲቭ አር ዴ ጎና ቢ ለታክስ ፔየሩ ማለት ነው። መንግስት ባጀት ሲያወጣ እንዴት ነው የሚያወጣው? ማን ነው የሚሰራው? እንዴት አመቻችተህ ነው የምታርቀው? ይሄ አሁን ፕሮፌሰሩ ያሉት ግሎባል ዋርሚንግ ሳይንስ ነው የተባለው ይሄ ፊክሽናል ነገር ነው። ማንም ሳይንስ ነው ያለው እስካሁን የለም። አጠያያቂ ነው ሳይንቲፊክ መሆኑ። ይሄ ማን ሜድ ግሎባል ዋርሚንግ? ፀሐይ የሞቀ ነው፣ መሬቱ የሞቀ ነው፣ ውሃው ወደ ላይ ያለ ነው፣ አንዴ ደግሞ ይቀዘቅዛል ይሏላሉ ምናምን። ይሄ ኢኮኖሚው ለመምታት የታሰበ እቅድ ነው። የተወሰኑ ሰዎች ገንዘብ እንዲሰሩ፣ የቀረው ደግሞ በዚህ ሳያድግ እንዲቀር የተፈለገ ነገር ነው። እና አሁን ሀሳቡ ብሪጅ ይሄ ትራምፕም ያለው ነው። ብሪጆቹ መሰራት አለባቸው፣ መንገዶቹ መስተካከል አለባቸው፣ ኤርፖርቶቹ መስተካከል አለባቸው። ይሄ ፈጥኖ ሰው ወደ ስራ የሚያስገባ እድል ነው። ያለው ሪያሊቲው ግን ኮስት ቤኔፊት አናሊሲሱ ማን ነው የሚሰራው ነው። ያ ከተመለሰ አይ ቲንክ ነገሩ ይቀላል ብዬ አስባለሁ።
ጥያቄውን ትንሽ ፈታ ሊያደርጉት ይችላሉ። አቶ ላባን ማን ነው የሚሰራው ሲሉ ምን ማለት ሆኖ?
ወል ኮስት ቤኔፊት አናሊሲስ አሁን ፎር ኤግዛምፕል በብዛት ካየነው የመንግስት ስራ ሲወጡ it depends general public good man no በወሳኝ ቦታ ያለው ነው የሚወስነው። አሁን for example priority of president to priority global warming ከሆነ እንደ ጆ ባይደን እንደሆነ ማለት ነው። ስለዚህ አሁን አኮሞዴት መደረግ አለበት። ብሪጁ፣ ኤርፖርቱ፣ መንገዶቹ የሚሰሩ የኤሌክትሪክ መኪናዎቹ ቻርጀር የት ነው የሚደረገው? ይሄን የሚያመቻች ኮስት ኤፌክቲቭ ላይሆን ይችላል። ኮስት ኤፌክቲቭ ካልሆነ ደግሞ ታክስፔየሩ አንኔሰሰሪ በርድን ይሆናል ወጪው ማለት ነው፣ በብድር ማለት ነው። ይሄ አንኔሰሰሪ አገሪቷ ያላስፈላጊ ብድር ይወስዳል። ፕሩደንት ላይሆኑ ይችላሉ። በትራምፕ ጊዜ አስተማማኝ ቢልደር ስለነበረ አስተማማኝ ኮስት ኤፌክቲቭ ሊሆን ይችላል የሚል ደቡ በብዛት ነገር እንዳየ ነው ማለት ነው። ኤርፎርስ ዋን ሲሰራ በሌሎቹም በኔቶ የወሰዳቸው እርምጃዎቹ ያሳዩ ነበረ ትራምፕ ኮስት ኤፌክቲቭ እንደነበረ ማለት ነው።
ፕሬዚደንቱ አንድ ሰዓት ከ10 ደቂቃ አካባቢ ይመስለኛል የተናገሩት፣ በጣም ስፋት ያለው አካባቢ ነው የዳሰሱት። በዚህ ውስጥ ፕሮፌሰር መሐመድ ተቆም እንዳደረጉት የፖሊስን ጉዳይ አንስተዋል፣ የሴቶችን ጉዳይ አንስተዋል፣ የትምህርትን ጉዳይ አንስተዋል፣ የአርበኞችን ጉዳይ አንስተዋል፣ የኢሚግሬሽንን ጉዳይ አንስተዋል፣ የካንሰርን ጉዳይ አንስተዋል፣ የአደንዛዥ መድኃኒቶች ወረርሽኝን ጉዳይ አንስተዋል። እነዚህን ሁሉ ለመቋቋም እንደሚሰራ አስተዳደራቸው እየሰራም እንደሆነ ተናግረዋል። ይህንን ትኩረት ይህንን ጥረት ከፕሬዚደንቱ የዛሬ ንግግር ጋር እና አሜሪካ በእውኑ በእነዚህ አካባቢዎች ከምትገኝበት ሁኔታ ጋር እንዴት ትገመግሙታላችሁ? ፕሮፌሰር መሐመድ።
ይሄ በጣም ጥሩ ጥያቄ ነው ሰለሞን። እንግዲህ ስቴት ኦፍ ዘ ዩኒየን ንግግር የሰራኸውን የምትነግርበት እና ወደፊት ደግሞ ምን ማድረግ እንደምትፈልግ ፕላንህን ለሀገሪቱ የምታስተዋውቅበት ነው። በዛ መልኩ ስታየው ፕሬዚደንት ባይደን ባለፉት አንድ አመት ከሁለት ወር ምን ሰርተዋል? ጃንዋሪ 2021 ነው ፕሬዚደንት የሆኑት። አሁን ማርች 2022 ነው። ሶ አንድ አመት ከሁለት ወራቸው ነው ፕሬዚደንት ከሆኑ። በአንድ አመት ከሁለት ወራቸው ምን ሰሩ ብለህ ብትገመግም ሪፖርት ካርድ ለሳቸው ለመስጠት ትንሽ ፕሪመቹር ነው፣ እየደረሰ አይመስለኝም። እንዴት ነው አናሎጂ የምጠቀመው? ሴምስተሩ ሳያልቅ ለአንድ ሰው ግሬድ እንደ መስጠት ማለት ነው። ገና ፋይናል ኤግዛም ሳይወስድ ፈተና ኤ አግኝተሃል ወይ ቢ ወይ ሲ አግኝተሃል ወይ ደግሞ ብለህ ሪፖርት ካርድ እንደ መስጠት ነው። ኢትስ ቱ ኤርሊ አንደኛ፣ ሁለተኛ ደግሞ እና ከዛ ወዲህ በዘመኑ የአሜሪካን ፕሬዚደንቶች ሬገንን አይተናል፣ ከዛ በፊት ካርተርን አይተናል። ያሉትን የአሜሪካን ፕሬዚደንቶች ስታያቸው እንደ ባይደን ገና ሲመጣ እንደዚህ አይነት ብዙ ቀውስ የደረሰበት ቀውስን የተረከበ ፕሬዚደንት የለም። ኮቪድ ወረርሽኝ ነበር፣ ኢኮኖሚ በጣም ወድቆ ነበር። ይሄንን ሁሉ ነው የወረሰው ከፕሬዚደንት ትራምፕ። የፕሬዚደንት ትራምፕ ጥፋት ነው ማለት አይደለም። በሽታ ነበር፣ በሽታ ስለነበረ ኢኮኖሚ መዘጋት ነበር ነበረበት እና ዘጉት። ሶ ያንን ኢኮኖሚ ነው የወረሰው። ከወረሰ በኋላ ምንድን ነው ያደረገው? ሰው ቤት ስለሚውል ስራ ስለማይሄድ ገንዘብ አልነበረውም። ሶ ለሰው ገንዘብ ነጻ ገንዘብ መስጠት ነበረበት መንግስት ብለው አመኑ እና ገንዘብ ሰጡ። አንድ ጊዜ 1,400 ለየግለሰቡ፣ ከዛ በኋላ ደግሞ ለነጋዴዎች የንግድ ኩባንያ ላላቸው እንደዚሁ ፔይሮል ሰፖርት ለሰራተኞቻችሁ ክፈሉ ተብሎ ገንዘብ ተሰጣቸው እና ያንን እኔ እንደ አቺቭመንት ነው የማየው። አንደኛው እሱ ነው በኢኮኖሚው። በወረርሽኙ ደግሞ ስታየው ፕሬዚደንት ባይደን ሳይንቲስቶችን የሚሰሙ ቀንና ሌሊት የሚሰሩ ያ እድሜያቸው ትንሽ ገፋ ብለዋል ግን ያረጁ ያፈጁ አይደሉም። ሲናይል አይደሉ። ሲናይል እያሉ ፋክስ ኒውስ ላይ ያጣጥሏቸዋል። ሲናይል ማለት ምንም የማያስታውስ ሰው ማለት ነው፣ በጣም ያረጀ። ሶ ፕሬዚደንት ባይደን እንደዛ አይደሉም። ያ ይሄ እንደዚህ አይነት ቋንቋ የአሜሪካንን ፕሬዚደንት ለመግለጽ ሪፐብሊካንም ዴሞክራትም ይሁን መጠቀም ትክክል አይመስለኝም። ሶ በዛ በኩል በኮቪዱም ስታያቸው ክትባቶችን ቶሎ ቶሎ በማቅረብ የጤና ባለሙያዎችን በመስማት አንድም ሁለት ከዛ ሶስት ክትባት ሰው እንዲያገኝ በነጻ ቶሎ፣ ከዛ በተጨማሪ ደግሞ ቴስት ለማድረግ በነጻ ኪት እየተሰጠ ሰው ቴስት ያደርጋል። ሶ በዛ በኩል ስታያቸው በጣም ሰክሰስፉል ናቸው፣ የተሳካላቸው ፕሬዚደንት ናቸው ብዬ አምናለሁ። በሁለት
ለዓለም 400 ሚሊዮን ክትባት አድርሰናል
አሉ። ሶ እሳቸው ከወረሱት ትላልቅ ቀውሶች ሁለቱ እነዚህ ነበሩ እና በሁለቱም በኩል ፓሲንግ ግሬድን ባትሰጣቸው እስካሁን እያለፉ ናቸው። ገና ሌላ ፈተናም ይጠብቃቸዋል። ሌላው ደግሞ እሳቸው አረጋለሁ ብለው ያደረጉት ነገር እኔ የማደንቃቸው ከአፍጋኒስታን ጦራችን እናወጣለን ብለው ዘመቻ ላይ ካምፔን ላይ ምረጡ ዘመቻ ላይ እያሉ ተናግሯል እና እሱንም አረጉት። ለዛ ብዙ ክሪቲሲዝም ደረሰባቸው። ግን የአሜሪካን ወታደር ከአፍጋኒስታን ስራውን ጨርሷል። ለመሞት ካልሆነ ሌላ ነገር እዚህ የምንሰራው ነገር የለም አወጣለሁ ብለው አወጡ። በዛ መደነቅ ያለባቸው ይመስለኛል። ሌላው ደግሞ አሁን የገጠማቸው ክራይሲስ ነው ይሄ ትራምፕ ያመረተው ቀውስ። እዚህም አያያዛቸው በጣም ጥሩ ይመስለኛል። መጀመሪያ ትራምፕ አይ ሚን ባይደን ከኋላ ነው የሚመሩት የሚል ትችት ይደርስባቸው ነበር። ግን ይሄንን ቀባ እንዲሆን የመሪነት ሚና የተጫወተችው አሜሪካና እና ይሄ ቀባ ደግሞ የተጣለው በጣም ኃይለኛና የሚናከስ ቀባ ነው። እና እኔ ቅድም እንዳልኩት ሰለሞን ፕሬዚደንት ፑቲንን በቀባ በኢኮኖሚ ቀባ ብቻ ያንበረክኩታል የሚል እምነት አለኝ። ምክንያቱም አንተ የፈለገ ጋዝ ይኑርህ ሰው ማይገዛ ከሆነ ምን ታደርገዋል? አንገዛም ብለዋል። አሁን በዛ በኩልም ብዙ ይጎዳል ብዬ አምናለሁ። ትልቁ ነገር ደግሞ የራሱ ህዝብ እንደምናየው ሰልፍ ይወጣል። ይሄ እኛን አይወክለንም እንደዚህ አይነት ጦርነት አንፈልግም ብለው ሰው ይታሰራል። ሞስኮ፣ ሌኒንግራድ፣ ሴንት ፒተርስበርግ የሚባለው አሁን እና ይሄን ስታየው የኑሮ ውድነት ደግሞ እየጨመረ ሲሄድ እሱ ራሱ እሱ ሰርክል ውስጥ ያሉ ሰዎች እሱ ደጋፊዎች ሊነሱበት ይችላሉ። ሰው የማያሸንፈው ጦርነት ውስጥ ነው የገባው የሚል ግምት አለኝ። አሜሪካን ለምን እንደዚህ አላደረገችም ወይ ሄዳ ለምን አልተዋጋችም የሚባል ነገር ካለ ድሮ በጣም ብልጥ ሰዎች በነበሩበት ጊዜ ሶቪየት ዩኒየን እና አሜሪካን አንድ የሚጫወቱት ጌም ነበር። ማድ ይባላል። ሚውቹዋሊ አሹርድ ዲስትራክሽን ማለት ነው። ስለዚህ አንተም ኒውክሌር መሳሪያን አትተኩስም፣ እነሱም የመጀመሪያውን ስትራይክ እንደማይተኩሱ ታውቃለህ፣ ምክንያቱም አሸናፊ ስለሌለ። እንደዛ አይነት ጌም ለመጫወት አንተም ራሽናል መሆን አለብህ፣ እነሱም ራሽናል መሆን አለባቸው። አሁን ስታየው ፕሬዚደንት ፑቲን ብዙ የስነ ልቦናና የሳይኮሎጂ ሰዎች ሲናገሩ ሰምቻለሁ። በሲኤንኤን ላይ ብቻ ሳይሆን ወግ አጥባቂዎች ሲኤንኤንን አይወዱትም፣ በፋክስ ኒውስ ላይ ሰምቻለሁ። የጭንቅላቱ ሁኔታ አንተም ሰምተህ ይሆናል ሰለሞን፣ ጤንነቱ ያስፈራል። የተቀየረ ይመስላል ሰውየው፣ እንደ ድሮ አይደለም። ድሮ ኮልድ ኤንድ ካልኩሌቲንግ፣ አሁን እንደዛ አይመስልም የሚል ፍራቻ አለ። ከእብድ ሰው ጋር አታብድም አንተ። እብድን ሰው በመላ ነው። እና አሜሪካን ቅድም እንዳልኩ ነው፣ አሜሪካንም ጀርመንም ይኸው በጣም ስማርት ሰዎች ናቸው ፎሬን ፖሊሲ ላይ ያሉት፣ እኛ እናያቸውም እንጂ ምን እንደሚሰሩ ያውቃሉ። እንደሱ ሄደው ከግድግዳ ጋር ሳይላተሙ በመላ ይህን ሰውዬ ማንበርከክ ይችላሉ የሚል ግምት አለኝ። ትልልቅ ነገሮቹ እነዚህ ናቸው። እንግዲህ በእነዚህ ያለፈ ይመስለኛል። ሌላው ደግሞ ለመጀመሪያ ጊዜ በአሜሪካን ሱፕሪም ኮርት የአሜሪካን ትልቁ ፍርድ ቤት ጠቅላይ ፍርድ ቤት አንድ የስራ ቦታ ክፍት ይሆናል። አሁን በዛ ያንን የምትተካ ጥቁር ሴት እጩ አቅርበዋል ፕሬዚደንት ባይደን። ይሄ በታሪክ የመጀመሪያ ነው። ጥቁሮች አሉ፣ አሁንም አንድ አለ፣ ክለረንስ ታማስ የሚሉት የሱፕሪም ኮርት ዳኛ። ጥቁር ሴት በታሪክ አልነበረም። የአሁኑ እንግዲህ የመጀመሪያዋ ናት። ታልፋለች፣ በሴኔት ታልፋለች የሚል ግምት አለ። እሱን ማድረጉ ራሱ ለእኔ በጣም ትልቅ ነገር ነው። ምክንያቱም አሜሪካን ውስጥ አንድ ትልቅ ያለው ችግር የአሜሪካንና የፍርድ ሂደቱ የጁዲሻል ሲስተሙ ጥቁር ሰው ላይ በጣም ይጫና አለው። ይህንን ማንም ሰው አይክደው፣ ጥቁር ሰው ላይ በጣም ይጫናል። ከፖሊስ ጀምሮ ገና ጥቁር ሰው ሲያዩ እንደ ሰስፔክት ነው የሚያዩት አንዳንዶቹ። እና ፍርድ ቤት ስትሄድ ደግሞ ማያስፈልግ ፍርድ ይሰጡሃል። ምሳሌ ልስጥህ ሰለሞን። አንድ የትራክ ሾፌር አይ ቲንክ እናንተም የዘገባችሁ ይመስለኛል፣ ኮሎራዶ ውስጥ ሰው ይገላል በድንገት እና 120 ዓመት ነው የተሰጠው ፍርድ። እና ሰው ወጥቶ ጥቁሩ ነጩ ተቃውሞ ፍርዱን አቃለሉለት። እንደገና አንተ ሰውን አውቆ የገደለም ያን ያህል አይፈረድበትም ብዙ ጊዜ። እና ሰውን በድንገት የገደለ ጥቁር ስለሆነ ብቻ 120 ዓመት፣ ሌላ ምክንያት ሊሆን አይችልም። ይሄ እንደዚህ አይነት አለመመጣጠን ስላለ ጥቁር ሴት እዛ ሁለተኛ ሰው ሆና እዛ መቀመጧ በጣም ትልቅ ነገር ነው ብዬ ነው የምወስደው። ያንን ያደረገው ፕሬዚደንት ባይደን ነው። ለዛ ደግሞ ምስጋና ይገባዋል። So, ሁሉንም ነገር I think ቦክሱን ቼክ አርጓን ፕሬዝዳንት ባይደን ትሩ ፕሬዝዳንት ነው ቀደም እንዳልኩ ደግ ሰው ነው በኦነ ፐርሰናል ሌቭል የሚያቁ ሰዎች ሁሉ ይመሰክሩለታል ለሰው አዛኝ ደግ ሰው ከሰው ጋር ፐርሰናል ፍሬንድሺፕ ማስተር ኢሚሽን ሰው ነው ብለው ነው የሚመሰክሩለት so I think ጥሩ ፕሬዝዳንት በጥሩ ጊዜ የመጣ ይመስለኛል እኔ እንደዛ ነው ማየው ሰላም
አቶ ላባን እርሶስ ቀደም ያነሳዋቸው ነጥቦችና አሁን ፕሮፌሰር መሐመድ የጨማመሯቸው ነገሮች ላይ ያለው ታሳብ ምንድነው
ባይደን አገሪቱ ከነበረበት ትራምፕ በቶ አሁን ባለንበት ስታነጣጥሮ ዲፈረንስ በትልቁ መታየት የሚቻልበት ነገር አንዱ ተራ አሜሪካው ያሁን መጠየቅ ያለበት ከአራት አመት በፊት በኪሴ የነበረ ገንዘብ ፓወሩ አሁን የመግዣ ካፓሲቲው አሁንና ከአራት አመት በፊት እኩል ነው ወይ ብሎ መጠየቅ አለበት very simple economics ነው የሚሰራው ዳቦው የነበረበት ሂሳብ ከአራት አመት በፊት አሁን ስንት ነው እንቁላሉ ጋዙ ኑሮው ማህበራዊ ኑሮው በምን ሁኔታ ነው ያለው በሚባል ጥያቄ በጣም ትልቅ ልዩነት አለው አሁን አንድ ቤተሰብ በአሜሪካ ውስጥ ወጭ ብሎ ተራ ቤተሰብ ስለ ክላይሜት ቼንጅ አያወራ ስለ ይሄ አሁን ዋሽንግተን ዲሲ ኮንሱም የሚያደርጉ አይደለም የሚያወራው ስለ ማህበራዊ ኑሮ ነው የሚያወራው ስለ ቤተሰቡ ነው የሚያወራው ስለ ያለበት ሁኔታ ነው የሚያወራው አሁን አንድ ቤተሰብ ቁጭ ብሎ በቤቱ ጋዙ ዳብል ያለፈ አመት $2 ከ20 ሳንቲም የነበረው አሁን 3 ፋክ ከኦልሞስት 60 ሳንቲም ገብቷል። ይሄ $1 ከ40 ሳንቲም ጭማሪ ማለት ነው። በአንድ ቤተሰብ ታክስ ጨምረህባቸዋል ማለት ነው። ፋክቹዋሊ ማለት ነው። እቃ አቅርቦት እጥረት ሂሳቡ ወደ ላይ እንዲል አርጎታል። ይሄ ራሱ የቻለ በአንድ ቤተሰብ ሚድል ክላስ ፋሚሊ የሂሳብ መጨመር ሁኔታ ተመፈጥሯል። ግብር ጨምረህባቸዋል ማለት ነው። ያለው ሰርቪሶች ስታያቸው ያለው ሁኔታዎች ስታያቸው ከአራት አመት በፊት የነበረው ሁኔታዎችና አሁን አንድ አይደለም። እና ባይደን በምን መሰረት ነው መታመሰቁ ነው ጋዙ በሱስ ጊዜ ስለጨመረ ነው የእቃ አቅርቦት እጥረት ስላለ ነው የቭላዲሚር ፑቲን አቅም የገነባው ባይደን ነው እንጂ ትራምፕ አይደለም በትራምፕ ጊዜ ጋዝ ወድቆ ስለነበረ የፑቲን አቅም እኩል ወድቆ ነበር ባይደን ሲመጣ አቅሙ ገነባ የጋዝ ፕራይስስ ወደ ላይ ስላሉ ማለት ነው ዛሬም ደግሞ አሁን ባለው ሂሳብ ፐር ቤረል $107 ሲሆን ዛሬ ሊጨምራል ብሎ ይተበቃል ያምም የባሰ የፑቲን አቅም ይገነባል ማለት ነው። ስለዚህ በሁሉም አቅጣጫ በፎሪን ፖሊሲ ብለን ነው በዶሜስቲክ ብለን ነው በሁሉም ኢንፌክት የደረሰበት ሰው ነው። ይሄ ደግሞ እኔ የምለው ሳይሆን the vast majority የአሜሪካ ህብረተሰብ ፖሊንጉ ካያችሁ ያኔ የሚላሉ ሲኤንኤን ያረጎ ፖል ፎክስ ኒውስ ያረጎ ፖል ማንኛውም ኔትወርክ ያረጎ ፖል ውድቀት ነው ያለው በትራምፕ ባይደን። ስለዚህ አሁን ይሄ ዲ ኦንሊ አሁን መውጣት የሚችልበት ይሄ የዩክሬን ጉዳይ አትሊስት መርገብ ከቻለ ካለበት ሁኔታ አሁን ከቀነሰ ነው ማለት ነው ያው ኢንተሊጀንሱ የሚቀንስ አይመስልም አሁኑ ለአራት ስድስት ሳምንት የባሰበት ይሆናል አገሪቱ እንዲቆጣጠር ነው የሚሉ ያሉት። ስለዚህ አሁንኛ ይሄ ፓርቲ ህወታችን ይሆናል ለአንድ አራት ከአራት እስከ ስድስት ሳምንት ማለት ነው። በዛ ላይም ጋዙም እየጨመረ ይሄዳል ኑሮም እየተወደደ ይሄዳል ማለት ነው። እና ይሄ ምን ሄድበት ያለነው አቅጣጫ አሁን ልክ አቅጣጫ አይደለም አገሪቷ በልክ ሁኔታ የለችም። በከተማዎቹ ክራይም በስቷል በየቱን ቦታ ሄደ አሁን ስፔሻሊ ስቴቶቹ በዲሞክራት የሚመሩ ወይ ደግሞ ካውንቲዎቹ በዲሞክራት የሚመሩ ከሆነ ክራይም ፎጥሞ በካሊፎርኒያ ሬፓርጎ የ10 አመት ልጅ ነጻ ወጥቷል ይሄ በማንም ሚዲያ የሚታይ ማለት ነው። እና በአስቸጋሪ ሁኔታ ያለንበት ነው። አሁን አንድ ነን ብለህ አገሪቱ ቦንዲንጉ ስትሮንግ ነው አሜሪካ አብሮ ስላለ አይደለም ያለው ንግግሩ። የሬድ ስቴት እና የብሉ ስቴት ልዩነቶቹ እየታዩ እየጎሉ ወጥተዋል። እና ህዝቡ ደግሞ ከባይደን ሸሽተዋል። ይሄ ፋክቹዋል ነው። በሪሰንት የሚወጡ ያሉት ፖሎች ማየት ነው። እና ይሄ ነው ማለት የምችለው። አሁን ኖቬምበር ትልቅ ሽፍት ይመጣል ተብሎ ይጠበቃል።
የአሜሪካ ፕሬዚደንቶች ሪፐብሊካን፣ ዴሞክራቲክ ስቴት ኦፍ ዘ ዩኒየንም ንግግራቸውም ላይ ይሁን ቃለ መሐላ በሚፈጽሙባቸው ንግግሮች ላይ አፍሪካን ብዙ አያነሷትም። ሌሎች አካባቢዎችን ሲያነሱ እንሰማለን። መካከለኛው ምስራቅን አዘውትረው ያነሳሉ፣ አውሮፓን ያነሳሉ፣ አልፎ አልፎ አውስትራሊያንም ያነሳሉ፣ የላቲን አሜሪካ ሀገሮችን ያነሳሉ። አፍሪካን የሚያክል አህጉር ግን ብዙ ጊዜ ሲያነሱ አይሰማም። አንድ ኢትዮጵያ ውስጥ ላለ አድማጭ ፕሬዚደንቱን ዛሬ ላዳመጠ የእናንተን ትንታኔ እየሰማ ላለ ሰው ምን ትርጉም አለው? ምን መልእክት መውሰድ ይችላል ብለው ያስባሉ? አቶ ላባን ይቀጥሉ። ድምፅ በዛ
ይሄ የዩክሬን ጉዳይ ኦቨርዌልም ስላለገ የኑክሊያር ትሬትም ስላለው ለዛ መሰረት ነው ያልተነካው እንጂ በሚያስፈራው ጉዳይ እኩል ባይሆንም ግን አጋር ሊሆን የሚችለው በአሁኑ በሆርን ኦፍ አፍሪካ ያለው ክራይሲስ ነው። ይሄ የኢትዮጵያ ጉዳይ ያለው ክራይሲስ በፈጥኖ ሶልቭ ካልተደረገ እና የአሜሪካ የባይደን አይን ፈጥኖ ወደዛ ካልዞረ የካታስትሮፊክ የሆነ የሂማኒቴሪያን ክራይሲስ ሊፈጠር ይችላል። ኢትዮጵያ በአሁኑ ሰዓት በዩጎስላቪያ አይነት መሰረት የምትሄድበት ያለችው አገር ነው። የድርቅ ሁኔታ አለ። የሲቪል ዎር ሁኔታ አለ። ይሄ የኢትዮጵያ ማዳከም ማለት የ120 ሚሊዮን ህዝብ ወደ ችግር መክተት ማለት ነው። ሙሉ አካባቢው ወደ ረብሻ የሚያስገባ ብቻ ሳይሆን ሚድል ኢስትም ዩሮፕንም ማወክ የሚችል ሁኔታ ነው ያለው። ስለዚህ በዚህም የባይደን አድሚኒስትሬሽን ፌል አድርጓል። ኮንክሪት የሆነ እርምጃ መውሰድ አልቻሉም። ንግግር ጥሩ ንግግር ይደረጋል፣ ሰዎች ይሄዳሉ። ልክ እንደ ዩክሬንያን አሁንም ሆርን ኦፍ አፍሪካም በዛ ሁኔታ ተትተዋል። ስለዚህ አሁን ለኢትዮጵያ ያለው ሰው ስፔሻሊ በኖርት ያለው ሰሜን ያለው የሰሜኑ ጦርነቱ ከባድ ስለሆነ በትግራይ ያለው ሰው ማለት ነው፣ እርምጃ የምትወስዱ ከሆናችሁ በራሳችሁ ውሰዱ፣ ከአሜሪካ ሊደርሽፕ አትጠብቁ የሚል አተሳሰብ ነው የሚል እኮ ያለው። ምንም ሶሉሽን ከአሜሪካ የለም። አሜሪካ ሶሉሽን ኦሪየንተድ የሆነ አድሚኒስትሬሽን የለም። ልክ እንደ ዩክሬንያን ዛሬ ብቻችሁ ናችሁ እንደተባሉ በዛም አካባቢ ብቻችሁ ናችሁ እየተባለ ነው ያሉ። አሜሪካ ሊደርሽፑ ካፓሲቲ የለውም። በዶሜስቲክ ኮንሱምድ ሆነዋል። ሞስት ላይክሊ ወደ ፎሬን የሚመለሱ ከሚድተርም ኤሌክሽን በኋላ ዲፊት ከተደረገ በኋላ በኮንግረስ በዶሜስቲክ ምንም ካፓሲቲ ስለማይኖረው ያኔ ሙሉ በሙሉ በፎሬን ፖሊሲ ፎከስ ሊያደርግ ይችላል የሚል አተሳሰብ ይመጣል። ይሄ ደግሞ ሲስተሙ ይሄ ነው። ግን አሁን ሰዓት በአሁኑ ሁኔታ በአፍሪካ የአሜሪካ ፎሬን ፖሊሲ ክላሪቲ የለውም፣ ሊኖረውም አይችልም። ለምን? ምንም ስቴት ዲፓርትመንቱ ኦቨርዌም ነው። ከክራይሲስ ወደ ክራይሲስ ነው የሚሄደው ያለው። ክራይሲሱ ደግሞ ማኔጅ ማያደርገው ምክንያት ራሱ ሶሉሽን የሆነ ኦሪየንተድ የሆነ ማምጣት ስላልቻለ ነው። ድራይቭ አይደለም የሚያደርገው ያለው፣ ተጎታች ነው ያለው። አሁን ልክ እንደ ኤሮፓ ሊድ ማድረግ አለባቸው ማበር አለብን ብሎ ጀርመን እስከ ስዊፍት እስከ ዲክቴት እስከምታደርግ መጠበቃቸው ልክ በአፍሪካም እንደዛ ነው ያለ እና ኢንኮምፒተንሱ በጣም ኢንክሬዲብል ነው። ይሄ ደግሞ በምንድን ነው? በትራምፕ ጊዜ እያየ ነው። አንድ ሰው የሚወስን ነበረ፣ ክላሪቲ የነበረው ፎሬን ፖሊሲ ነበረ። ምን አቺቭ መደረግ እንዳለበት ደግሞ ይታወቅ ነበር። አሁን ያ የለም። ስለዚህ ነው አሁን ከክራይሲስ ወደ ክራይሲስ ወደ ክራይሲስ የምንገባው ያለነው። አንፎርቹኔትሊ በሲሪያም አሁን አይሲስ እየተነሳ ነው። በትራምፕ ጊዜ ጠፍቶ የነበረ የአይሲስ መነሳት ደግሞ የባሰ ዴንጀሩ ለማን ነው? አሁን በሶማሊያም ኮኔክት ተደርጎ ኦሬዲ የተዳከመች ኢትዮጵያ ስላለች ለዛ አካባቢ የባሰ ትሬት ነው። ስለዚህ በሁሉም የተያያዘ ነገር ነው። ይሄ ደግሞ አድሚኒስትሬሽኑ አንፎርቹኔትሊ አሁን ዋን አት አ ታይም የሚል አይነት አተሳሰብ ነው ያለው። ማልቲፌስድ የሆነ ካፓሲቲ የለም። ስለዚህ ይሄ የዩክሬን እስካለ ጊዜ ይሄ በቃ ለአራት ስድስት ሳምንት ካሁን በኋላ ሌላ ቦታ የትም ቦታ የሚወስን የለም ማለት ነው። ስለዚህ በዚህ ምክንያት ነው ለእኔ የሚመስለኝ
ትራምፕ እንዲወዳደሩ ይመስሎታል በመጪው ምርጫ?
ትራምፕ ሁሉ አይነት ዝግጅነት እያደረገ ነው። ሃይሊ ላይክሊ ይወዳደራልም ኖሚኔሽኑም የእሱም ይመስላል።
ያሸንፋሉ ብሎ ያስባሉ?
አዎ።
ፕሮፌሰር መሐመድ ለዚሁ ጥያቄ እስቲ እርስዎ የሚያስቡትን ይንገሩኝ። በተለይ አፍሪካና የአሜሪካ መሪዎችን ፕሬዚደንቶችን በተመለከተ
እኔ ትንሽ ለየት ያለ ሀሳብ ነው ያለኝ ሰለሞን። አንድ ነገር በስቴት ኦፍ ዘ ዩኒየን አልተጠቀሰም ማለት ያ ጉዳይ አንገብጋቢ ወይንም ለአሜሪካን አስፈላጊ አይደለም ማለት አይደለም። ለምሳሌ አሁን ስለ ኢትዮጵያ አልተናገሩም። ያ ማለት ኢትዮጵያ ወይንም ኢስት አፍሪካ ላይ የሚሆን ነገር አሜሪካን አያሳስባትም ማለት አይደለም። ትልቁ ነጥብ እሱ ነው። ሁለተኛው ደግሞ ይሄንን ጥያቄ በደንብ ለመመለስ የአሜሪካን ፖለቲካ አይ ቲንክ ማወቅ የሚያስፈልግ ይመስለኛል። የአሜሪካን ፖለቲካ የመራጭና የተመራጭ ስምምነት ነው። አንተ ለአንድ በርጩማ ትወዳደራለህ። ካሸነፍክ ለሁለት ዓመት ወይ ለአራት ዓመት ወይ ፕሬዚደንት ከሆንክ ለአራት ዓመት፣ ሴኔት ከሆነ ለስድስት ዓመት በርጩማው ያንተ ይሆናል። ሶ ሁሉንም ነገር የሚነዳው ከኋላ መራጩ ነው። ሶ እዚህ ሀገር ውስጥ ኮንስቲቹዋንሲ ከሌለ የፈለገ ችግር ቢሆን ስቴት ኦፍ ዘ ዩኒየን ላይ በጣም እልቂት ካልበዛ እንደ ሩዋንዳ አይነት ጭፍጨፋ ለምሳሌ እና በቴሌቪዥን የሚታይ እና የአሜሪካን መራጭ ይህን ነገር የሚያይ ካልሆነ እዚህ ውስጥ አይከቱትም እነሱ። ብዙ ሀገር ቆይተናል፣ ይህን ነገር ብዙ ጊዜ እናያለን። ሶ እዚህ ሀገር ተጽዕኖ ፈጣሪ መራጭ ኮንስቲቹዋንሲ አለህ ወይ? ትልቁ ነገር ይሄ ነው። ከሌለ ኢሹ ለአሜሪካ ስቲል በጣም አስፈላጊ እና አንገብጋቢ ሊሆን ይችላል፣ ግን በስቴት ኦፍ ዘ ዩኒየን ብዙ ጊዜ አይጠቃለልም። አንደኛው እሱ ነው። ሁለተኛው ደግሞ ትልቁ ነገር ፕሬዚደንት ክሊንተን ፕሬዚደንት በነበሩበት ጊዜ ከ1992 እስከ 2000 ኢኮኖሚ በጣም ጥሩ ነበር፣ ታይቶ የማይታወቅ እና ሪፐብሊካኖች እና ወግ አጥባቂዎች ክሬዲት አንሰጠውም ብለው ሙጭጭ አሉለት ለፕሬዚደንት ክሊንተን። ምን ነበር አርጊመንቱ? ኢኮኖሚ በጣም ትልቅ ኢንስቲትዩሽን ነው። ዛሬ የሆነ ነገር ውጤቱ ነገ አይታይም። ይሄ በዘጠናዎቹ ውስጥ የመጣው የኢኮኖሚ እድገት ቡም ፕሬዚደንት ሬገን የጀመረው የታክስ መቀነስ ነው፣ ሰው ክሬዲቱ ለሬገን መሄድ አለበት ብለው ይከራከሩ ነበር። ለምን አሁን ደብል ስታንዳርድ ለምን ሆነ? ያንን አርጊመንት ለምን አሁንም አይጠቀሙም? ሶ ያንን ሴም አርጊመንት የምንጠቀም ከሆነ ፕሬዚደንት ባይደን ዛሬ ያደረጉት ነገር ውጤቱ ዛሬ አይታይም፣ ሶስት አራት አምስት ዓመት በኋላ ነው የሚታየው። ሶ ለአሁኑ ኢኮኖሚ አንተ መሰቸት የምትችለው ትረምፕን ሳይሆን ከዛ በፊት የሆነው ነገር ነው። አሁን ውጤቱን እያየን ያለ ነው። ስለዚህ አሁን ባይደን አንድ ነገር ሰርቶ ውጤቱ ለምን አልታየም ብሎ ባይደንን መሰቸት ትክክል አይመስለኝም። ከአንድ ኢኮኖሚ ባለሙያ አንጻርም ሳየው ላግ የሚባል ነገር አለ በኢኮኖሚ። አንተ አሁን ዛሬ $1 billion ኢንቨስት አድርገህ ውጤቱን ነገ አታይም። የሆነ ጊዜ ይወስዳል ያ ገንዘብ ኢኮኖሚ ውስጥ ገብቶ ተዋህዶ ውጤት እስክታይ። ሶ ዛሬውኑ ባይደን ፕሬዚደንት ሆኖ ዛሬውኑ ለሆነው ነገር እሱን ተጠያቂ ማድረግ ከባለሙያ አይን አንጻር ሳየው ትክክል አይደለም። አንደኛ ሁለተኛ ደግሞ አፍሪካን በጣም የናቀው ሺት ሆል ብሎ ሁላችንም ላስታውሳለን አይደል? አፍሪካን ሺት ሆል ብሎ የገለጻት ፕሬዝዳንት ትራምፕ ነበር። ፕሬዝዳንት ትራምፕ የተዘበራረቀ ፎረን ፖሊሲ ነበረው። አሜሪካን የኔ አድቨርሰሪ ከመትላቸው ሰዎች ከነ ፑቲን ጋር ጓደኛ ነበር። የአሜሪካን ኢንተለጀንስ ከፑቲን ራቅ፣ ይሄ ሰውዬ የኛ ጠላት ነው እያሉ የነገሩት እምቢ ብሎ በአደባባይ ያዋረዳቸው የአሜሪካን ኢንተለጀንስ ትራምፕን ፑቲንን የሚደግፍ ሰው ነበር ትራምፕ። ሶ ይሄ ሁሉ ክሪቲሲዝም የሚያስፈልግ ከሆነ ያው እንደዛ ክሪቲሳይዝ አላደርገውም፣ ግን የሚያስፈልግ ከሆነ ለትራምፕ መሄድ አለበት ለባይደን አይደለም። ይሄ ደግሞ እኔ ዴሞክራት ስለሆን እና ትራምፕ ሪፐብሊካን ስለሆነ አይደለም፣ እውነታው እንደዛ ስለሚመስለኝ ነው። ሶ አንድ ነገር ዛሬውኑ ሆኖ ውጤቱ ዛሬ አይታይም። ባይደን ፕሬዝደንት ሆኖ አንድ አመት ነው፣ ይሄንን መርሳት የለብንም። ስለዚህ ይሄን ሁሉ ክሪቲሲዝም አይገባውም፣ ምክንያቱም ጊዜ ይወስዳል። ኢኮኖሚ ዛሬ የሆነ ነገር ውጤት ለማየት 3-4 አመት ይወስዳል። ሶ ልክ ለፕሬዝደንት ክሊንተን እዛ እሱ ፕሬዝደንት ሆኖ በ8 አመት የሆነው ነገር ሬገን ያደረገው ነገር ውጤቷን እየታየ ነው እንዳሉት፣ ለምን ለዚህ ሰውዬም እንደዛ እንትኑን አይሰጡትም ቤኔፊት ኦፍ ዘ ዳውት? አሁን ይሄ ኢኮኖሚ አሁን የሆነው ነገር ሳይሆን ትራምፕ ምናልባትም ከትራምፕ በፊት የሆኑ ነገሮች ናቸው አሁን ይሄን ኢኮኖሚ አፌክት እያደረጉት ያሉት። ግን ይሄ የኮቪድ ኢኮኖሚ ስለሆነ አንዳንዱ የማንም ጥፋት አይደለም፣ የትራምፕም ጥፋት አይደለም፣ የባይደንም ጥፋት አይደለም። በሽታ ነበር፣ ኢኮኖሚ ተዘግቷል። ሶ ሲከፈት ብዙ ገንዘብ መንግስት አውጥቷል፣ ያ ደግሞ የዋጋ ጭማሪን አምጥቷል። ይሄን ሁሉ ይወስደን እሱ ላይ መደፍደፍ ትክክል አይመስለኝም። ምክንያቱም ቅድም እንዳልኩት ሰለሞን፣ ሁሉም ነገር ዋጋ ያስከፍላል። ዋጋ የማያስከፍል ነገር የለም። በነፃ አንድን ነገር ተሰልፈ ስትወስድ ዋጋ አለው፣ አንተንም ዋጋ ያስከፍላል። ነፃ አይደለም። አንድ ነገር በሰው ጉልበት የተሰራ ነገር ነፃ አይደለም፣ ያንን እናውቃለን። ለአንተ ነፃ ሊሆን ይችላል፣ ግን ለአንተም ነፃ አይደለም። ሰልፍ ተሰልፈ መውሰድ የአንተ ሰዓት፣ ጊዜ በገንዘብ ተምነ ያንን ሁሉ ማየት ትችላለህ። ሶ ቅድም እንዳልኩት ነው፣ there is no such thing as a free lunch. So ሁሉም ነገር ዋጋ ስለሚያስከፍል ኢንቨስትመንት ማድረግ የለብንም። ከአንድ ዋጋ ይጨምራል። እንደዚህ እንደዛ ማሰብ አትችልም። መንግስት ሆነ ሁሉንም ነገር ባላንስ እያረክ እያወቅ ትገባበታለህ እንጂ ይሄ ስለሆነ ያ አይሆንም። ግሎባል ዋርሚንግ አሁን አቶ ለባን አጣጥለው ነው የተናገሩት። መንግስት ከሆን ሁሉንም ነገር ጀግል ማድረግ አለበት። እሱ ዋጋ የለውም ይቅር፣ እሱ የአሜሪካን ጥያቄ አይደለም አይባልም። ብዙ ሰው ኮንሰርን አለው፣ ብዙ ሰው ለዚህ ኮንሰርን አለው ኢንቫይሮንመንት። ሶ ያንንም አድረስ ማድረግ በጣም አስፈላጊ ነው። ይሄ ይቆይና ይሄን ብቻ እንስራ አይባልም። መንግስት እንደዛ ፋንክሽን ማድረግ አይችልም። ሌላው ደግሞ ሰው እንዳያድግ ነው እንደዚህ የሚያደርጉት። አሜሪካን እኮ ሌላ ሀገር ቢያድግ ጥሩ ነው ለአሜሪካን፣ ምክንያቱም ከኛ ጋር ይገዛል። የአሜሪካን ፖሊሲ ሌላው ሀገር የአሜሪካን ቴክኖሎጂ ሲክሬት ካልሆነ ኮፒ እንዲያደርጉ ነው የሚሰጣቸው። ሳውዝ ኮሪያ ያደገችው እንደዛ ነው። ሶ አሜሪካን አንድ ሀገር ድሃ ሆኖ እንዲቀር ኢንተረስቱ የላትም። ይሄ ኮንስፒረሲ አያስፈልግም። ይሄንን ለማወቅ እኔ በኮንስፒረሲ አላምንም። ሁለት ሰው የሚያውቀው ነገር ምስጢር ሆኖ ሊቀጥል አይችልም። ይሄ ኮንስፒረሲ የሚባል ነገር የለም። እንዲህ ሊያደርጉ ነው፣ ሰው እንዳያድግ ነው፣ ራሳቸው አድጎ እንደዚህ እንዲ አይ ዶንት ብሊቭ ኢን ኦል ኦፍ ዳት። እንደዛ አይነት ነገር እውነት አይመስለኝም ለማለት ፈልጌ ነው ሰለሞን።
ፕሮፌሰር መሐመድ አባ ጀበል ዴሞክራት ከቴክሳስ እንደዚሁም አቶ ላባን ሲዩም ሪፐብሊካን ከቨርጂኒያ ለጊዜያችሁ ለሰጣችሁኝ ማብራሪያ እጅግ በጣም አርጌ አመሰግናለሁ። በጣም እግዚአብሔር ይስጥልኝ ሁለታችሁን።
አብሮ
ይስጥልኝ። አመሰግናለሁ ሰለሞንና አቶ ላባን።
እግዚአብሔር ይስጥልኝ።
አመሰግናለሁ
እጅግ ለሰለጠነ ውይይታችሁ ንግግራችሁ ሁሉ በጣም አመሰግናለሁ።
ታንክ ዩ ታንክ ዩ
ታንክ ዩ።